ይህ የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኢትዮጵያ የአፍሪካ የነጻነት አርማ መሆኗን እኛ ኢትዮጵያኖች ብቻ ሳንቀር መላው የአፍሪካ አልፎ ተርፎም በዓለም ላይ ያለ የጥቁር ሕዝብ ሁሉ የሚያውቀውና የሚኮራበትም ነው። አንድ አባባል አለ፣ የመጣበትን የማያውቅ ወዴት እንደሚሄድም አያውቅ። አያት ቅድመ አያቶቻችን ያለ መጫሚያ በባዶ እግራቸው በአህያ ፈጅ ተጉዘው ጠብ መንጃ ሳይኖራቸው በጦርና በጎራዴ ተዋግተው አጥንታቸውን ከስክሰው ደማቸውን አፍሰው ያቆዩልንን ልናወድሳቸው ልንኮራባቸውና ልናከብራቸው ይገባናል። ይህን ታሪካችንን ደግሞ በዓመት አንድ ጊዜ ብቻ ሳይሆን በየጊዜው እየወደስን አያት ቅድመ አያቶቻችንን ያወረሱንን የአትንኩኝ ባይነታችንንና የነጻነት ወዳድነታችንን ከባርነት ሞትን እንደምንመርጥ ለወዳጅም ለጠላትም ግልጽ ማድረግ የኛ ኃላፊነት ነው። ይህንን ባናደርግና ጊዜያዊ ጥቅማችንን አይተን አጋር አገር በቀል ለሆኑ የእጅ አዙር ቅኝ ገዢዎች ተገዢ ብንሆን ለሆዳቸው ሲሉ ለፋሽስት ጣሊያን ተገዢ ሆነው ይኖሩ ከነበሩት የከርስ አደር ሆዳሞች በምን እንሻላለን? ይህን ልንኮራበትና ልንመካበት የሚገባንን የአያት ቅድመ አያቶቻችን የሆነውን የአድዋን ድል እንዳናከብረውና እንድንረሳው አልፎ ተርፎ እንድናፍርበት የዛሬው ሀገር በቀል የእጅ አዙር ቅኝ ገዢዎቻችን የማይሸርቡት ሴራ የለም። የእነሱ ፍላጎት እኛን ታሪክ የሌለው አድርገው እነሱ የሚጽፉትን ታሪክ እንድናነብላቸውና አሜን ብለን እንድንቀበልላቸው ነው። ለዚህ ሁሉ በቅድሚያ ግን የእኛን ታሪክ ሲሆን እንድናፍርበት፣ ካልሆነ ደግሞ እንድንረሳው ማድረግ የመጀመሪያው እርምጃቸው ነው። ቴዎድሮስ እንዲያደረገ ምኒልክ ይህን ፈጠረ እያሉና እየዘላበዱ የታሪካችን አንጋፋዎች የሆኑትን መሪዎች ማጥላላቱ ላይ ማተኮሩ ዋናው ዓላማው ይኸው ነው። እነሱ ኢትዮጵያዊውን በጦር ወግተውና ገለው የሌላ አገር ጠላት እንደ ገደለ ጀግና ሲያቀራሩና ሲፎክሩ አልፎ ተርፎም በዓል ብለው ሲያከብሩ፣ አያት ቅድመ አያቶቻችን ባህር ማዶ ተሻግሮ ከመጣ ጠላት ጋር ግብ ግብ ገጥመው ተዋድቀው በደማቸውና በአጥንታቸው ያስገኙትን የአድዋን ድል ማክበር ሆድ ቁርጠት ይለቅባቸዋል። አንገት የተፈጠረው አዙሮ ለማየት ነው ይላል የአገሬ ሰው ሲተርት። ብሶት ወልዶን ወደ ትግል ዓለም ገባን እያሉ ቀንና ሌሊት የሚያላዝኑት ወያኔዎች ምን አይነት ህሊናና አእምሮ ቢኖራቸው ነው ህዝቡን በበደልና በብሶት እንዲሰቃይ የሚያደርጉት? ከወያኔ በስተቀር ሌላው ኢትዮጵያዊ ብሶት አይገባውም ብለው ስለሚገምቱ ነው? ወይስ የነሱ የዚያን ጊዜ ብሶት በደል ስለደረሰባቸው ሳይሆን የዚያን ጊዜ ብሶታቸው እነሱ እንደ ዛሬው ስልጣን ላይ ተቀምጠው በሌላው ላይ በደል ባለመፈጸማቸው ይሆን? ለማንኛውም የመጣበትን የማያውቅ የሚሄድበትን አያውቅም እንዲሉ እነዚህ የኛ አገር በቀል ቅኝ ገዢዎች እኛን ታሪካችንን ለማስረሳት ሲታገሉ እነሱ የመጡበትን ታሪክ እየረሱ ነው። የመጣበትን የረሳና የማያውቅ ደግሞ የሚሄድበትንም አያውቅም እንዲሉ እነዚህም እያዩ መራመዱ ተስኗቸው ገደል አፋፍ ላይ ደርሰዋል። እነዚህ ታሪካችንን እንድንንቅና እንድንረሳ የሚታገሉት ሀገር በቀል ቅኝ ገዢዎቻችን ታሪክን ለነሱ እንዳመቻቸው መጻፍና መተረክ ከጀመሩ ውለው አድረዋል። የበፊቷ ኢትዮጵያ ጎረቤቶቿን በሙሉ ሰላም የነሳች የምስራቅ አፍሪካ ተናካሽ ውሻ ነበረች። ከማለትም አልፎ ኢትዮጵያ ምትባል አገር እኮ አልነበረችም ብትኖርም 100 ዓመት አይሞላትም እያሉ ገና ከጧቱ ከንጋቱ ባንጋፋቸው በመሪያቸው ይቦተልኩ የነበሩት አሁን ደግሞ ትግራይ ወሎን ሱዳንን ኤርትራንም አጠቃላት ገዛ ነበር የሚል ልብ ወለድ ታሪክ ይዘው ቀርበዋል ሊበሏት ያሰቧትን አሞራጅ ግራናት እንዲሉ መሆኑ ነው ሰውየው ታሪክ አውቃለሁ የሚሉ የትግራይ ተወላጅ ናቸው የአሜሪካ ድምጽ ሬዲዮ እንደሚለው እኚህ የትግራይ ተወላጅ እንደሚሉት ከሆነ እንኳን ወልቃይት ጠገዴ ያማራው ሊሆን ቀርቶ ትግራይ ገና ብዙ መሬቶች የተወሰደባት አለ አልፎ ተርፎ ሱዳንን ጨምሮ ኤርትራን ወሎን እንዲሁም ሌሎችንም ጨምሮ የትግራይ ነበሩ የሚል ታሪክ መቦትለክ ጀምረዋል በሕገ መንግስቱ የመገንጠልን መብት አስከብረናል የሚሉት ወያኔዎች ለትግራይ ወደፊት የመገንጠል ዓላማ ህጋዊ ለማድረግ ይሆን ለምንስ እስካሁን ድረስ ራሳቸውን የትግራይ ህዝብ ነጻ አውጪ ድርጅት እያሉ ይጠራሉ? ለምንስ እንደሚባለው ከሆነ ያለ የሌለ ሀብት ወደ ትግራይ ያግበሰብሳሉ? ለምንስ ያካባቢውን ለመሬቶች ወደ ትግራይ ማካለል አስፈለገ? በተለይ በተለይ ለምን በአሁኑ ጊዜ ትግራይ ወሎን፣ ጎንደር፣ ኤርትራን፣ ሱዳንንም ጨምራት ገዛና ታስተዳድር ነበር ማለቱ አስፈለገ? አሁንም አይሆንም ያልናቸው ብዙ ነገሮች ሲሆኑ እያየን ነው። አይሆንም እንትተህ ይሆናልን ጠርጥር ይላል ያገሬ ሰው ሲተርት። ለማንኛውም የወልቃይት ጠገዴ ጉዳይ ብዙ የተደበቁ ሀቆችን ሊያወጣልን ነው። በዚህም መሰረት ዛሬም የወልቃይት ጠገዴን ጉዳይ በተመለከተ የአሜሪካ ድምጽ ሬዲዮ የዘገበውን እናሰማችኋለን። ኢትዮጵያ ውስጥ በአሁኑ ጊዜ ከወያኔና ከአንዳንድ ሆድ አደር አጨብጫቢዎች በስተቀር ያልተከፋ፣ ያላኮረፈ፣ ያልተበደለ በአጠቃላይ በደል በስቶበት ብሶት ያላዘው ኢትዮጵያዊ የለም። አማራው፣ ኦሮሞው፣ ጉራጌው፣ ሲዳማው፣ ወላይታው፣ ከምባታው፣ ሱማሌው፣ ነጋዴው፣ ገበሬው፣ ባለታክሲው፣ እግረኛው፣ ተማሪው፣ አስተማሪው በአጠቃላይ ሁሉም የህብረተሰብ ክፍል ብሶት ውስጥ ነው ያለው። ሀገሪቱ ባራቱም ማቅጣጫዎች በሰላም ማጣት ትናጣለች። ወያኔ በበኩሉ ለአካባቢው ሰላምና መረጋጋት የኛ መኖር ወሳኝ ነው እያለ ለመላው ዓለም ይቦተልካል። እኛ ከለለን ምስራቅ አፍሪካ በሰላም ማጣት ትናወጣለች ይላል። ለዚህም መፍትሄው ሲል ወያኔ ለኛ ገንዘብ ስጡን ይላል። ወያኔ የአሜሪካንና የአውሮፓን ሀብታም ሀገሮች ይህንን በተመለከተ ሰሞኑን የስዊድንን መንግስት በአምስት ዓመት የሚከፈል የአንድ ሚሊያርድ ክራውን እርዳታ ለኢትዮጵያ ሊሰጥ ወስኗል። ይህን እርዳታ በተመለከተ ይህ በዓመት 200 ሚሊዮን ክራውን ሊሰጥ የታሰበውን እርዳታ የእርዳታው ሰጪ አገር ተወካይ የሆኑትና እርዳታውን በአዲስ መልክ ካረቀቁት አንዱ ነኝ የሚሉት የሚናገሩት አላቸው። ስዊድን የሰው ልጅ መብት ለሚጥስ መንግስት በየዓመቱ 2 ሚሊዮን ክራውን ልትሰጥ ነው? ይህስ ጎሽ በርቱ ቀጥሉበት ማለት አይሆንም? ይህና እና ሌሎችን ጥያቄዎች እንጠይቃቸዋለን። መልሱን አብረን እንድናዳምጥ እንጋብዛቸዋለን። ሌሎችም ልዩ ልዩ ፕሮግራሞች ይዘንላችሁ ቀርበናል። ፕሮግራማችንን በሙሉ ከማስተዋወቃችን በፊት ግን የኢትዮጵያ ድምጽ ሬዲዮ ለውድ አድማጮቹ ሊያካፍለው የሚሻው አስደሳች ዜና አለው። የሬዲዮኑ ባልደረቦች ጄሪና መርሶ አርብ ሌሊት ለቅዳሜ አጥቢያ የሴት ልጅ ባለጸጋ ሆነዋል። ጄሪና መርሶ እንኳን ደስ አላችሁ። በናፍቆት ተጠበቂ የነበርሽው ህፃኒቷ ልዕልትም እንኳን ተወለድሽ ይላል የኢትዮጵያ ድምጽ ሬዲዮ። ጋሚ ጤና ይስጥልን ያለን ውድ አድማጮቻችንን እንግዲህ በዛሬው ለት ጄሪና መርሶን እንኳን ደስ ያላችሁ ያለን በሚል ሙዚቃ ጀምረናል። ግን ምን ይመስልሃል?
ያው ሙዚቃው
አባትን ብቻ ነው በብዛት
ነው የሚለው።
እናት ደስ ማይላት ይመስል
በጣም ደስ ይላታል። ስለዚህ ጄሪ ቅር እንዳይልሽ።
አዎ እኛ ዘፈኑ ካልሽን እንግዲህ ለሚከተለው እንዘፍናለን። እስካሁን ደስ ያገኘ ነው የለንምና ለዚህ ነው። ግን እናት ደስ ይላታል የሚል እስካሁን አላገኘንም። ግን ፎርስ ይኖራል ወይንም ደሞ ሀቁም ነው ከእናት የበለጠ ልጅ ሲወለድ ደስ የሚለው የለም። ህይወቷን ትሰጣለች። ለማንኛውም እንኳን ደስ ያላችሁ ያልን በዛሬው ፕሮግራማችን ተመስገን ምን አለን?
በዛሬው ፕሮግራማችን እንደተለመደው የልጆች ጊዜ ፕሮግራም አለን።
አሁን ይቀርባል።
አዎ በመቀጠል ያው ባሳለፍነው ሳምንት 120ኛ ጊዜ የተከበረው የአድዋ ድልን ምክንያት በማድረግ አንድ አጠር ያለች የአድዋ ድል ፕሮግራም ይኖረናል።
በነገራችን ላይ ያድዋ ድልን በተመለከተ እኛ ልናናነቀው ብንሞክርም አሜሪካኖች ሳይቀሩ እንደ ትልቅ ድል የሴንቸሪው ድል አርገው ስለሚያዩት ሞንትጎመሪ የሚባል አንድ ከተማ ውስጥ የአመቱ ማርች በሙሉ ያድዋ ቀን ተብሎ እንዲከበር ተወስኗል። ሜሪላንድ ውስጥ መሰለኝ እስከዚህ ድረስ ነው ማለት ነው። በከንቲባው የከተማው ከንቲባ ዘሆል የጠቅላላ የማርች ወር የ አድዋ ድል ቀን ተብሎ እንዲከበር ለአመላው የአፍሪካ የጥቁሮች ክብር ነው ኩራት ነው እኛ ብናጣጥለው
መጥቀቀጣይ
ሌላ አንድ ፕሮግራም አለን ተመስገን በተመት በነገራችን ላይ አንድ በቅርብ የጀመረ አድማጫችን የሁድ ጨዋታ ነው መሰለኝ
የሁድ ጨዋታ
ብሎ ጀምሯል ፕሮግራም በዛሬው ዕለት ያቀርብልናል እንግዲህ በዛሬው ዕለት የሚያቀርብልን አንድ እብድ ይለዋል አንድ እብድ 4 ኪሎ ቆሞ የሚተለፈልፈው ነው የሚያቀርብልን እና በየሳምንቱ ይሄንን ለማቅረብ ዝግጁ መሆኑን ገልጾልናል ደስ የሚል ነው እና መሰግናለን ለአድማጩም ጥሩ ፕሮግራም ነው ብለን የሚያዝናና ፕሮግራም ነው ብለን እናምናለን ጭውት ነው ያለው
መጥከክ ከዛ በፊት የሳምንቷ ቤት ፕሮግራሞችን ይዘን እንቀርባለን
ምን ተፈጸሙ ነው
የሚሉትን እንዳስሳለን በዛ ፕሮግራም ላይ
በጣም ጥሩ
በመቀጠል ከወልቃይት ጠገዴ ጋር በተያያዘ አህመድ ፕሮግራም አለ
አው ነገሩ ምን መሰለ አንድ ምንድነው ቅድም መግቢያ ላይ እንዳልኩት አንድ አባባል አለ ያባው አባባል አይደርስንም ተተህ ይደርሳልን ጠርጥር ነው ምናምን የሚሉት አላቸውና አይ ሊሆን አይችልም ይያልን ማት ነገሮች ኢትዮጵያ ውስጥ ተደረጉ እማን ተጠብቃቸው ማት ነገሮች ተደረገዋልና አሁንም ይሄን ነገር ካሁኑ ማሰብ ይኖርብናል ጭንቅላታችንስ መቅማት አለብን ምልክቶች ይያየን ነው ቤትም ያገር የለለ ህግ በፓርላማ በህገ መንግስት ውስጥ መገንጠል ይቻላል የሚል ተቀምጧል እስካሁን ድረስ ስልጣን ላይ ተቀመጡት ሰዎች እነዚህ ሰዎች አሁንም ስማቸውን የሚጠሩት የትግራይ ነጻነት ድርጅት ብለው ነው አገሪቷን በሙሉ እየገዙ በተጨማሪ አሳሳቢ የሆነው በአካባቢያቸው የሚገኘውን ለምሬት በሙሉ እየዘረፉ ነው በኃይል አሁን መጨረሻ ላይ ታሪክ ሁሉ አዲስ ታሪክ ጽፈዋል እሱን እንግዲህ እናዳምጣለን ትግራይ ሲወራ ቀልድ ነው ይሉን ነበር አታብዙትል ነበር ልጆች ሲያወሩልኝ ታላቋን ትግራይ ሊገነቡ ነው የሚያስቡ እውነትም ያሰኛል እና እሱን በተመለከተ የራሳቸው ባለ ታሪክ ነኝ ባይ የሚለውን የአሜሪካን ድምጽ ሬዲዮ ያጠናቀረዋለው ስለዚህ ጉዳይ እና እሱንም በከፊል እናሰማቸዋለን
በጣም ጥሩ በመጨረሻ ቅድም እንደገለጽከው የስዊድን ፓርላማ ተወካይ ጋር አንድ ኢንተርቪው አለ እሱንም
ውይይቱ ምንድነው እንግዲህ ስዊድኖች ሁልጊዜም እኛ እንደምንለው እኛም የጠየቅነው ጥያቄ ነው ለሀገራችን ህዝብ እርዳታው በፍጹም እንዲቋረጥ አንፈልግም ነው እንዲጨምር ነው ምንፈልግ ይሄ እኛም ጥያቄ ነው አሁን 75 ሚሊዮን ነበር መሰለኝ በየአመቱ ወደ 200 ሚሊዮን አርገውታል እና በአምስት አመት 1 ሚሊያርድ ወይንም 1 ቢሊዮን ከ1 ሚሊያርድ ክራውን ሊሰጡ ተስማምቷል በአምስት አመት ውስጥ 200 በየአመቱ ለማን ነው የሚሰጡት ይሄ መንግስት ጨቋይ ነው በዝባጅ ነው የሶልጆች መብትን አያከብርም ይያሉ ነው የሚጽፉት መግቢያቸው ላይ ሁሉ የእንትን ያለኝ ሌጋ የመንግስት መግለጫው ላይ ሁሉ የሚለው እንደዚህ ብሎ ነው የሚጀምረው የሶልጆች መብት የሚጭንትን የሚጣስበት ሀገር ነው ሀገሪቱ በቃ ቀውስ የወጣች ሀገር እንደሆነች ነው እንግዲህ እንትን ለምን ነው ታዲያ 200 የሚሰጡት ለማን ነው ምንድነው አላማው ይሄንን አብረን ከህዝቡ ከካድማጮቻችን ጋር ማወቅና ማሳወቅ እንፈልጋለን ለዚህ ነው የጋበዝነው
መልካም እንግዲህ አህመድ እንግዲህ አድማጮቻችን ከመላው ፕሮግራማችን ጋር አብረን እንዲቆዩ እንጠይቃለን በማስከተል የልጆች ጊዜ ፕሮግራም ይቀጥላል
ልጆች ዛሬ የምንሰማው ተረት ስለ ነፋስና ፀሐይ ነው ልጆች አንድ ጊዜ ምን ሆነ መሰላችሁ ፀሐይና ነፋስ ረጅም መንገድ አብረው ጉዞ ጀመሩ። እነዚህ ጓደኛሞች አብረው እየሄዱ ጨዋታ አንስተው ሲያወሩ ነፋስ ፀሐይን አንድ ጥያቄ ጠየቀው። ሰዎች የምትፈልጊው ነገር እንዲያደርጉልሽ የምታደርጊያቸው በምንድን ነው? ሲል ነፋስ ፀሐይን ጠየቃት። ፀሐይም የነፋስን ጥያቄ ሰማችማ እኔማ ከሰዎች የምፈልገውን መጠየቅ ብፈልግ ቢቆጡና ቢሳደቡ እንኳን ቀስ አድርጌ በትትና በፍቅር ረጋ ሀብዬ የሚፈልገውንም እንዲሰጡኝ እንዲያደርጉልኝ አደርጋቸዋለሁ አለች። ነፋስ ወዲያውኑ ቀበል አደረገና በመሳቅ በጣም ተሳስተሻል የምን ምን ለማመጥ የምትፈልጊውን ለማግኘት በጉልበት መጠየቅ ነው እንጂ አለ። ፀሐይማ እንደሱማ አይቻልም አለችው። ነፋስም ኮራ ብሎ እኔ ይችላለሁ ተመልከች ያ መንገድ ላይ የሚጓዘውን ሰውዬ በደቂቃ ውስጥ ልብሱን በየተራ ብትንትን አድርጌ አስወልቀዋለሁ ሲል ፎከረ። ነፋስም አንድ ኃይሉን አነሳስቶ የሰውየውን ልብስ ለማውለቅ መታገል ጀመረ። ይህም ሰውዬ ልብሱን እንዳይወሰድበት በኃይል ልብሱን ጭብጥ አድርጎ አዳነው። ነፋስም ሰውየው ስለሸነፈው ተናዶ አዋራውን አስነስቶ ሰውየው አይን ላይ በትኖበት ጥሎ ሄደ። ፀሐይ በመገረም እየተመለከተች እሺ አያ ነፋስ አሸነፍ የፈለከውን አገኘ ብላ ጠየቀችው። ነፋስም ይገርምሻል ልብሱን አለቅም ስለይ በጣም ተናደጀ አዋራን ስጭ አይኑ ላይ ጨመርኩበት አላት። ፀሐይም ሳቅ እያለች አያ ነፋስ በትግል አልሆን ሲል በጉልበት ለመጠቀም ሞከርክ ግን እንደዚህ አይደለም እኔን አስተውለ ተመልከት አለችውና ልታሳየው ወደ ሰውየው ሄደች። ሰፊ ከሆነ ከሰማይ መቀመጫዋ ብትግ አለችና ሰውየውን ገና በጠዋት ከሚወጣው ሙቀቷ ሰላምታ አቀረበችለት። ሰውየውም የፀሐይን ሙሉ ፈገግታና ትህትና በጣም ደስ አሰኝቶት ከሙቀቱ ስር ቁጭ አለ። እንደገና ከሰዓት በኋላ መንገስ ሴት ሰላም አለችውና ከሙቀቷ ጨመር አደረገች። ከዛም ፀሐይ በጣም ስለሞቀ ለምን ኮትን አታወልቆም ስትል ጠየቀችው። ደስ ብሎት ምንም ሳይከፋው ፈጠን ብሎ እሺ አለና ውልቅ አድርጎ ያዘው። አሁንም ሙቀቷን ጨመር አደረገችና ሸሚዝን ብታወልቀውስ አለችው። እሱም ሸሚዙን አወለቀ። ፀሐይም ሙቀቷን በጣም እየጨመረች መጣች። ለምን በቀዝቃዛ ውሃ ትታጠብም ስትል ቀስ አድርጋ ጠየቀችው። በጣም ደስ ይለኛል አለና ልብሱን በሙሉ አወላልቆ በቀዝቃዛ ውሃ ታጠበ። ይህን ነፋስ በጣም ደነቀው። በራሱ ኃይለኝነት በጣም አፈረ። ሰዎች ነፋስ ብርድ በመጣ ቁጥር የበለጠ እየፈሩት ወደ ሙቀት እንደሚሸሹ ታወቀ። ፀሐይ ግን በትህትና በፍቅር ሰዎችን ስለምትቀር ወደ ቅዝቃዜ ብትወስዳቸው እንኳን ቅር አይላቸውም፣ በደስታ እንደሚከተሏት ተመለከተ። የፀሐይንም ጥሩ ጸባይ በጣም አደነቀ። ከዛ ጊዜ ጀምሮ ነፋስ ተምሮ አያችሁ ልጆች፣ ከሰፈር አብሮ አደጎቻችሁ፣ ከትምህርት ቤት ጓደኞቻችሁ፣ እንዲሁም ከወላጆቻችሁ ጋር አብራችሁ ስትኖሩ የምትፈልጉትን ለማግኘት በመሳደብ በኃይል ቃል በመቆጣት አይደለም። ነፋስን አይታችሁ የለም? ክፉና ኃይለኛ መሆን ሰዎች እንዲርቁን ያደርገናል። እና ልክ እንደ ፀሐይ ጥሩ፣ ደግ፣ ትሁት ሆናችሁ ሰዎችን ብትቀርቡ ሁሉም ይወዳቸዋል፣ ይመርቋቸዋል። እሺ ልጆች፣ ደህና ሁኑ። ልጆች ደህና ሁኑ።
የአድዋ ድል አድዋ የኢትዮጵያ ዋና ከተማ ከሆነችው አዲስ አበባ 1066 ኪሎ ሜትር ርቀት ላይ በሰሜን ኢትዮጵያ የምትገኝ ከተማ ነች። በዚህች ተራራማ ከተማ ላይ ኢትዮጵያውያን፣ አፍሪካውያን በአጠቃላይ ዓለም ላይ ያሉ ጥቁር ህዝቦች ድልን ተቀዳጅተውባታል። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ በጀርመን በርሊን ከተማ በጀርመኑ ቻንስለር ኦቶማን ቢስማርክ የሚመራው የአውሮፓ ቅኝ ገዢ ኃይል አፍሪካን ለመቀራመትና የአፍሪካን የተፈጥሮ ሀብት ለመዝረፍ ሙሉ በሙሉ ድምጽ ወስኗል። ከዚህ ውሳኔ ጋር በተያያዘ ጣሊያን እንዳለመታደል ሆኖ እኛ ኢትዮጵያውያን ደረስነው። ጣሊያኖች ኢትዮጵያን ለመቀራመት ያላቸውን ፍላጎቱን ለማድረግ እንደ አውሮፓውያን አቆጣጠር በ1985 ምጽዋን ለመጀመሪያ ጊዜ ተቆጣጠሩ። በዚህ ጊዜ አጼ ዮሐንስ የኢትዮጵያ ንጉስ ነበሩ። ጣሊያኖች የእንግሊዝንና የፈረንሳይን ትላልቅ ግዛቶች ባዩ ጊዜ ከምጽዋ ወደ ሌላው የኢትዮጵያ ግዛት በፍጥነት መስፋፋታቸውን ቀጠሉ። በዚህ ወቅት የተበሳጨውና በራስ አሉ ላይ አባነጋ የሚመራው የኢትዮጵያ ጦር 550 የሚደርሰውን በፍጥነት እየተስፋፋ ያለውን የጣሊያን ጦር ዶጋሊ በተባለ ቦታ ላይ ዶጋ መድ አደረገው። አጼ ዮሐንስ ከሞቱ በኋላ ዳግማዊ ምኒልክ እንደ አውሮፓውያን አቆጣጠር በ1989 የኢትዮጵያ ንጉሠ ነገሥት በመሆን ተሾሙ። ጣሊያኖችም የቀድሞ ስህተታቸውን ላለመድገም የጦርነት አባዜያቸውን በመተው ከንጉሥ ምኒልክ ጋር ፍጹም ሰላማዊ በሆነ ዲፕሎማሲያዊ ግንኙነት በመፍጠር ኢትዮጵያን የራሳቸው ቅኝ ግዛት ለማድረግም ወስነውም አልቀሩም። ለቅኝ ግዛት ይመቸኛል ያሉትን የውጫሌ ስምምነት እንደ አውሮፓውያን አቆጣጠር ግንቦት 2 1889 ዓ.ም ከዳግማዊ ምኒልክ ጋር ተፈራረሙ። በዚህ ስምምነት ላይ የሚገኘው አንቀጽ 17 ለአድዋ ጦርነት የመጀመሪያውና ዋነኛው ምክንያት ሆነ። ይህ አንቀጽ በሁለቱ ቋንቋዎች ማለትም በአማርኛና በጣሊያንኛ የተለያየ ትርጉም ይዞ ነበር። በጣሊያንኛው ኢትዮጵያ ከዓለም አገራት ጋር ግንኙነት ለማድረግ የጣሊያንን መልካም ፍቃድ ያስፈልጋታል ይላል። በአማርኛው ደግሞ ኢትዮጵያ ከዓለም ሀያል አገራት ወይም ከአውሮፓ ንጉሶች ጋር ለመገናኘት ከፈለገች የጣሊያንን እርዳታ ማግኘት ትችላለች የሚል ነበር። ከብዙ ድርድር በኋላ አጼ ምኒልክ ስምምነቱን ሙሉ በሙሉ ውድቅ አደረጉ። እቴጌ ጣይቱም ውሉን ፈጽሞ እንደማይቀበሉ ለጣሊያናዊ መልእክተኛ አንቶኒሊ እንዲህ በማለት አገራቸው ነጻነትና ሉዓላዊነት እንደማይደራደሩ ቁርጡን የተናገሩ ጀግና ሴት ነበሩ። እኔ ሴት ነኝ፣ ጦርነት አልሻም። ግን እንዲህ አይነቱን ውል ከመቀበል ጦርነትን እመርጣለሁ። ለአገሩ ነጻነት ሲል ደረቱን ለጦር እግሩን ለጠጠር የማይሰጥ ኢትዮጵያዊ በዚህ የሌለህ እንዳይመስልህ። ስለዚህ ከፈለግ ጦርነቱን የዛሬ ሳምንት ልታደርግ ትችላለህ ብለውታል። ከዚህ ውሳኔ በኋላ ጣሊያኖች የተለያዩ መንገዶችን በመጠቀም አጼ ምኒልክ ሐሳባቸውን እንዲቀይሩ ሞከሩ። ለምሳሌ አገር ውስጥና ከአገር ውጭ ያሉ አማጺዎችን በምኒልክ ላይ እንዲነሱ አድርገዋል። ከነዚህም ውስጥ የአጼ ዮሐንስ ልጅ የሆነው ራስ መንገሻ ዮሐንስ በምኒልክ ላይ እንዲነሳ አድርገው ነበር። ምንም እንኳ በኋላ ላይ ምኒልክን ይቅርታ ጠይቆ የኢትዮጵያን ጦር በመቀላቀል ራሳቸውም ቢወጋቸው። ከዚህ በተጨማሪ ጣሊያን ባረፈችበትና በተስፋፋችበት የሰሜኑ ኢትዮጵያ ክፍል ራሷን ለጦርነት ማዘጋጀቷን ቀጠለች። ይህን ጊዜ ጦርነት አይቀሬ መሆኑን የተረዱት ዳግማዊ ምኒልክ መከሩ። ባለቤታቸው ንግሥት ጣይቱ መዘግየት አደገኛ መሆኑንም አስረዱ። መኳንንቶቹም የእቴጌ ጣይቱን ሐሳብ ደገፉ። ከዚህ በኋላ ዳግማዊ ምኒልክ ክተትን አወጁ። የምኒልክ ዝነኛው የክተት አዋጅም በነጋሪት ተጎሰመ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔርም አሳፍሮኝ አያውቅም። ወደፊት ያሳፍረኛልም ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልን ባህር አልፎ መጥቷል። እኔም ያገሪን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ ያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፍ ያልሰጠው ያገሬ ሰው ካሁን ቀደም የበደልሁ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት ጉልበት የሌለ ለልጅህ ለምሽትህ ለሃይማኖትህ ስትል ባዘነ እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልምርህም። ማርያምን ለዚህ አማላጅ የለኝም። የክተት አዋጁን ተከትሎ በሰላሙ ጊዜ ገበሬ በጦርነት ጊዜ ጀግና ተዋጊ የሆነው 196,000 የሚደርሰው የኢትዮጵያ ገበሬ ቤተሰቡን ልጆቹን ትቶ ለጦርነቱ ዝግጁ መሆኑ ታወቀ። በጣሊያን በኩል በወቅቱ አለ የተባለውን መሳሪያ የታጠቁ 25,000 ወታደሮች እንዲሁም በውል ያልታወቁ አገራቸውን የካዱ አስካሪዎች፣ ባንዳዎች፣ ሹምባሻዎች ጅም ነበሯቸው። 29,000 ፈረሰኛን ጨምሮ ከ130,000 በላይ የሚገመተው የኢትዮጵያ ገበሬ ሰራዊት 1000 ኪሎ ሜትር ለአምስት ወር በባዶ እግሩ ከተጓዘ በኋላ አምባላጌ የምትባል ቦታ ላይ የመጀመሪያውን ድል ተቀዳጀ። ከአድዋ ጦርነት በፊት በአምባላጌ በደብረ ኃይላና በእንደ ኢየሱስ የተደረጉ ተከታታይ ጦርነቶች ራስ መንገሻ ዮሐንስ፣ ራስ መኮንን፣ መድፈኞቹ ፊታውራሪ ገበየውና ደጃዝማች ባልቻ አባ ነፍሶ በአክሩ ጀብዳቸውና ጀግንነታቸው የሚጠቀሱ የጦር መሪዎች ናቸው። በአምባላጌ ድል የተበረታታው የኢትዮጵያ ሰራዊት መቀሌ ላይ የመሸገውን የጣሊያንን ጦር ለመምታትና ለመደምሰስ ያደረጉት ተደጋጋሚ ጥረት የብዙ ሰዎችን ሕይወት ቀጠፈ። ጀግኖች የመቀሌ ምሽግ ድረስ እየሄዱ ለውድ አገራቸው ውድ ሕይወታቸውን ሰጡ። የመቀሌን ከተማ በጣሊያናዊው ኮሎኔል ጋሊያኒ የሚመራው ሰራዊት ለማስለቀቅ መስዋዕት የበዛ መሆኑን የተረዱት እቴጌ ጣይቱ ብጡል ስልጡን ወታደራዊ መላ ዘየዱ። ጣሊያን የሚጠቀመውን የውሃ ምንጭ መቆጣጠር አማራጭ የሌለው መፍትሄ መሆኑንም አወቁ። እቴጌ ጣይቱ ለአጃቢ ወታደሮቻቸው የመስዋዕትነትን ግብዣ አቀረቡ። ሕይወታቸውን ስጡኝ። የሚገርመው አንደኛ ለመስዋዕትነት የተጋበዙት የተላክንበትን አሸንፈን ተመልሰን መተን እንኖራለን የሚል ተስፋ ሰንቀው አይደለም። በጀ ያሉት ራሳቸውን ለመስዋዕትነት አዘጋጅተው ነው። ሁለተኛ ጣይቱ ቢሆኑ ጥያቄያቸው ትሰዋላችሁ ነው። የሚገርመው የጣይቱም የመስዋዕትነት ክፍያው ነው። ማጭበርበር የለ፣ ታሪክ ያስታውሳቸዋል የለ፣ ሐውልት ይቆምላቸዋል የለ፣ ስማችሁ ይጠራል የለ፣ ለቆማችሁበት እሾማለሁ የለ፣ ለምታልፉት ተስካራችሁ አወጣለሁ፣ የሙት ልጆቻችሁን አሳድጋለሁ። በቃ ከ600 እስከ 900 ወታደሮች ቀርበው ተሰናብተው ሄዱ። ከዛ ያለፈው ታሪክ ነው። እነዚያ ወታደሮች የመቀሌውን የጣሊያን ጦር የመጠጥ ምንጭ ያዙ። ጣሊያን የሆዱ ነገር አሸነፈውና የመቀሌ ምሽጉ ባስደናቂ ሁኔታ ተሰበረ። መቀሌ ሙሉ በሙሉ በኢትዮጵያ ጀግኖች ስር ዋለች። ከመቀሌ መለቀቅ በኋላ ጉዞ ወደ አድዋ ሆነ። አድዋ ላይም የምኒልክ ጦር የኢትዮጵያ ሰራዊት ሰፈረ። በጄኔራል ባራቴሪ የሚመራው ጦርም አዲግራት ከተማ ላይ ሰፍሮ የምኒልክን ጦር መምጣት ይተባበቅ ጀመር። በዚህ ሁኔታ ለሶስት ወር ቆዩ። የኢትዮጵያ በሰላሙ ጊዜ ገበሬ በጦርነት ጊዜ ጀግና ተዋጊ እንጂ ዘመናዊ ወታደራዊ መሰረት ያለው ፕሮፌሽናል አርሚ ባልነበረበት በዚህ ዘመን ለ120,000 ሰራዊት የሎጂስቲክ አገልግሎት እየሰጡ ለረጅም ጊዜ መቆየት አስቸጋሪ ነው። ስለዚህ የጀግንነት ግለት ሳይበርድ የሎጂስቲክ ስንቅ ትጥቅ መዳኒት አቅም ሳይዳከም በፍጥነት ጦር መቅጠም እጅግ አስፈላጊ ነበር። የኢትዮጵያ ሰራዊት ጦርነቱን ፈጥኖ ለመቅጠም ጣሊያኖች ወደ አድዋ መምጣት አለባቸው ወይም ደግሞ የኛ ሰራዊት ጣሊያኖች ወደ መሸጉበት የኤርትራ ከፍተኛ ቦታዎች መሄድ አለበት። ከነዚህ ሁለት ሁኔታዎች ያንደኛው መሆን የግድ ነበር። ወደ ጣሊያኖች መሄድ ከፖለቲካ ሁኔታ ባሻገር ከወታደራዊ ሳይንስ አንጻር የሚመረጥ አይደለም። በምሽግ ውስጥ ሆኖ የሚከላከል ሰራዊትና ከምሽግ ወጥቶ የሚያጠቃ ሰራዊት መስዋዕትነት የመክፈል እድሉ እኩል አይደለም። ከሚከላከል አንድ ወታደር 3 የሚያጠቃ ወታደር ነው የሚያስፈልገው። ስለዚህ ጣሊያኖች ወደ አድዋ እንዲመጡ ማድረግ የግድ ሆነና የአድዋ ድል ቁልፍ የሞላቸው የ40 አመቱ ጎልማሳ ባሻዬ አዋሎም ሀረጎት ተጠሩና ለአንድ ታላቅ አገራዊ ኃላፊነት እንዲሰናዱ ተደረገ። ይሄ ሁሉ በሚስጥር ነው የተከወነው። በሚቀጥሉት ቀናት አዋሎም ለኢጣሊያ ኮሎኒያሊስት ወራሪዎች ከሚሰልሉ የአገር ተወላጆች ፌርማቶሪዎች ወይም ባንዶች ጋር ወደ ባራቶሪ ተላኩ። ከመሄዳቸው በፊት ስንቅ ማለቁና ተስቦ በሽታ በሰራዊቱ ውስጥ መግባቱ ፌርማቶሪዎቹ ወይም ባንዶቹ ባሉበት ተለፈፈ። አዋሎምና ፌርማቶሪዎቹ ወደ ኤርትራ ዘልቀው ለጀነራል ባራቶሪ ይህንኑ ነገሩት። ባራቶሪ ጊዜው አሁን ነው አለና የካቲት 22 አመሻሽ ላይ እንደ ኢትዮጵያን አቆጣጠር በአዋሎም መሪነት ሰራዊቱን በአራት ብርጌድ ከፍሎ ወደ አድዋ ተመመ። የካቲት 21 እንዳይነሳ ዝናብ ስለያዘው እንጂ ታላቁ ጦርነት የካቲት 22 ሊደረግ ይችል ነበር። ስለዚህ ጀነራል ባራቶሪ በዝናብ በመያዙ ምክንያት ዘመቻው በማግስቱ አደረገና የካቲት 22 ቀን 1888 ዓመተ ምህረት ለሊቱም ሙሉ ሲጓዝ አድሮ ሊነጋ ሲል የካቲት 23 ቀን 1888 ዓመተ ምህረት አድዋ ጦር ግንባር ደረሰ። አዋሎም ከፊት ለፊታቸው የጀግናው የአፍሪካ ጀነራል አሉላ አባነጋ የገበሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ከጥቂት ደቂቃዎች በኋላ ምድር ቁና ሆነች፣ ድብልቅልቅም ሆነ። ጦርነቱ ተጀመረ። ከአምስት ሰዓት በላይ ባልፈጀው ጦርነት የኢትዮጵያ ጀግና የገበሬ ሰራዊት ከጠዋቱ 4 ሰዓት ግድም ታላቁን የአድዋ ድል መቀዳጀቱን አረጋገጠ። ብዙ ሺህ የኢጣሊያ ወታደሮች በጦር ሜዳ ተገደሉ፣ ብዙ ሺዎች ደግሞ ቁስለኛና ምርኮ ሆኑ። የተቀረውንና ድል ተመትቶ የተበታተነው የኢጣሊያ ወታደር እያሳደደና እያባረረ አፍሪካዊ ኃይል ፈጀ ብሎ ጽፏል ጆርጅ በርክሌይ። ከሚሸሹት መካከል አንዱ የአውሮፓዊው ወራሪ ሰራዊት እና ዋና አዛዥ ጀነራል ባራቶሪ ነው። በአድዋ የጦር አውድማ ለእናት ሀገራቸው ነጻነትና ክብር ሕይወታቸውን ለመስጠት ያልሳሱ ኢትዮጵያውያን ጀግኖች ከጠላቶቻቸው ጋር አንገት ለአንገት ተናንቀው በአፍሪካ ምድር የነጻነትን ክብር ምስጢር በክቡር ደማቸው በአድዋ ተራሮች ላይ ጻፉ። የአድዋ ተራራ በኢትዮጵያውያን ጀግኖች ለሰው ልጆች ነጻነት በፈሰሰ ክቡር ደም አሸብርቃና ተውባ በአፍሪካና በመላው ዓለም ከፍ ብላ ደምቃና ገና ታየች። ኢትዮጵያ በልጆቿ አይበገሪነት ተጋድሎና ቆራጥነት በዓለም ምድር ዳግመኛ የነጻነት ምድር የጥቁር ሕዝቦች የአይበገሪነት ተምሳሌት ሆና ዳግም በክብር ተሞሸረች። የዓለም ጋዜጦች ከአፍሪካ እስከ አሜሪካ ከአውሮፓ እስከ ኤዥያ ከጃማይካ እስከ ካሪቢያን በአንድ ድምጽ ይህንን ታላቅ የሆነ ያባቶቻችንን የነጻነት ተጋድሎ ሲያበስሩ ብዕሮቻቸውን ቀሰሩ። ያድዋ ድል በመላው ዓለም ያሉ ጋዜጦች ሁሉ የመጀመሪያ ገጻቸው የሚኒሊክንና የጣይቱን ፎቶግራፍ ፊት ለፊት በመውጣት ወሬው ለዓለም ሁሉ አደረሱት። እንደ አውሮፓውያን አቆጣጠር ማርች 7 ቀን 1896 የወጣው ኒውዮርክ ታይምስ የድሉን ታላቅነት በፊት ለፊት ገጹ ዘግቦት ነበር። መጋቢት 29 ቀን 1896 ዓመተ ምህረት የወጣው ሌፔቲ ጆርናል የሚባለው የፈረንሳይ ጋዜጣ የኢቴጌ ጣይቱን ምስል በፊት ለፊት ገጹ አድርጎ ያድዋን ድል ብስራት ባድናቁት ዘግቦታል። ማርጀር ፕራም የተባለው የአውሮፓው ጸሐፊም ያድዋውን ድል በዓለማችን ታሪክ ውስጥ የተፈጠረውን ልዩና አዲስ ታሪክ ምዕራፍ በዚህ መልኩ ነበር የገለጸው። ያድዋው ጦርነት አንጸባራቂ ድል ኢትዮጵያን በዘመናዊ የዓለም ካርታ ውስጥ ስሟ እንድታስገባ አድርጓታል ሲል እንግሊዛዊ ታሪክ ጸሐፊ በርክሌም ደግሞ 20,000 ያህል ወታደሮች ያሉት የአውሮፓ ጦር በአፍሪካ ሰዎች ለመጀመሪያ ጊዜ ተሸነፈ። በእኔ እምነት በዘመናችን ታሪክ ውስጥ እንደ አድዋ ያለ ጦርነት የለም። በልቂቱ በኩል 25,000 ሰዎች በአንድ ቀን የሞቱበት የቆሰሉበት ነው። ፖለቲካና ታሪክ አበቃ። በአፍሪካ ውስጥ ታላቅ የተወላጆች ኃይል መነሳቱ ታወቀ። የአፍሪካ አደገኛ ህዝቦችን የአፍሪካ ተወላጆች ታሪክ ተለወጠ። ጥቁር ዓለም በአውሮፓውያኑ ላይ ሲያምጽና ሲያሸንፍ የመጀመሪያው መሆኑ ነው። አበሾቹ አደገኛ ህዝቦች መሆናቸውን በኦሪት ዘፍጥረት ጀምሮ ተጽፎላቸዋል። የኛ ዓለም ገና ቶርና ኦዲዮና የሚባሉ አማልክት ሲያመልክ በነበረበት ዘመን አበሾች የክርስትና ሃይማኖትን የተቀበሉ ናቸው። አሁን የሁሉንም ፍላጎት አድዋ ዘጋው በማለት ባናቆት ምስክርነቱን ሰጥቷል። ያድዋ ድል በዘመኑ ፋሽን የነበረውን የአውሮፓውያን የአፍሪካውያን የመቀራመት ዘመቻ ሲያጋፍሩ የነበሩት ምሁራን ሳይቀር እንዲህ አሰኝቷል። በአድዋ ድል በቀኝ መግዛት ዛር የሚጋልቡት የአውሮፓ መንግስታት የእፍረት ካባ ለብሰዋል። በመላው ዓለም በነጮች የእግር ብረት ስር የነበሩ ጥቁር ህዝቦች ለዘመናት ካቀረቀሩበት ቀና ብለው ለነጻነት ትግል ተነስተው በአድዋ አበሾች ምንነታቸውን ለዓለም አሳይተዋል። ማንም እንደፈለገ ሊጋልባቸው የማይችል ጥቁር አናብስት መሆናቸውንም አውጇል። በመጨረሻም የአድዋ ድል የኢትዮጵያ ብቻ ሳይሆን የአፍሪካና የመላው ነጻነት ወዳድ ህዝቦች ሁሉ ድል ነው። አድዋ ለሰው ልጆች ነጻነት ተሟጋቾች፣ ለሰብአዊ መብት ታጋዮች፣ ለነ ማርክስ ገርቬ፣ ለኬንያ የነጻነት አባት ለጆሞ ኬንያታ፣ ለጋናው ንኩርማ፣ ለደቡብ አፍሪካው ጸረ አፓርታይድ ታጋይ ለኔልሰን ማንዴላ እና ለትግል አጋሮቻቸው በአጠቃላይ ለጥቁር ህዝቦች የነጻነት ተጋድሎ የወኔ ስንቅ የሆነና መነቃቃትን የሰጠ ታላቅና አንጸባራቂ ድል ነው። የአፍሪካ ሀገሮች ነጻነታቸው እንዲቀዳጁ ከፍተኛ ሚና የተጫወተው የኢትዮጵያውና ለዚህም በመዲናችን የተቋቋመው የትናንቱ የአፍሪካ አንድነት ድርጅት የዛሬው አፍሪካ ህብረት ይህንን ለጥቁር ህዝቦች ሁሉ የነጻነት ብስራት የሆነውን ድል በየአመቱ በድምቀት ሊዘክረው ይገባል። ለዚህም የአፍሪካ ሀገሮች የህብረቱ መቀመጫ የሆነችው ኢትዮጵያ መንግስት፣ የሰብአዊ መብት ተሟጋቾች፣ የታሪክ ምሁራን፣ ፖለቲከኞች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች የአድዋ ድል በክብር እንዲዘከርና ከአድዋ በዓለም አቀፍ ቅርስነት እንዲመዘገብ የበኩላችንን ጥረትና ግፊት ማድረግ ይገባናል። ክብር ለአድዋ ሰማዕታት! ክብር ዛሬ አፌን ሞልቼ ኢትዮጵያዊን ድል ላደረጉኝ ጀግኖች! ክብር ለነሱ! በጀግንነት ያለ ፍርሃት ለተዋደቁ አባቶች እና እናቶች! ክብር ለነሱ! በመልክ ቀለሜ የበታችነት እንዳይሰማኝ ላረጉ ሁሉ ክብር 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 ለነሱ! ይቅርታ በድጋሚ ተመልሼ መጣው ያድዋደል በሚለው ፕሮግራም ላይ በ1985 ተብሎ የቀረበው አመተ ምህረት እንደ ዩሮፒያን አቆጣጥር በ1885 ተብሎ እንዲቀየር እጠይቃለሁ። አመሰግናለሁ።
Thank you. Then I pray that I'm singing up the way. I'm in Jiru, I'm in Jiru, I'm in Jiru, I'm in Jiru,
በድጋሚ እንደምናርፍዳችኋል አድማጮቻችን በማስከተል የሳምንቱን አበይት ጉዳዮች የምንወያይበት ሰዓት ላይ ደርሰናል። አህመድ እንግዲህ ባሳለፍነው ሳምንት ሮብ የካቲት 23 120ኛው የአድዋ ድል በዓል ተከብሮ አልፏል። ከዚህ ጋር በተያያዘ እንግዲህ አድማጮቻችንን አንዳንድ እዛው ባሉበት ቦታ ጥያቄዎችን ጠይቃቸዋለሁ። አድዋን ምን ያክል አክብረናል? አንደኛው ጥያቄ ነው። ሁለተኛው ጥያቄ ከድሉ ምን ተምረናል? ሶስተኛው ጥያቄ ደግሞ ድሉ በዓለም ህዝብ ፊት ያስገኘልን ክብር አለ እሱ ያንን ክብር እንዴት መንዘረናል የሚል ጥያቄ ነው። ይሄን ጥያቄ ደግሞ ካድማጮቹ ጋር አንተን እንጠይቃለሁ።
አድማጮቹ እንግዲህ ጭንቅላታቸው ውስጥ ይሄን ነገር ያብላሉት። የኢትዮጵያ ድምጽ ሬዲዮ ዋና ዓላማ ኢትዮጵያዊው ስለ ሀገሩ ምን ያስባል? ምን ያውቃል? ምንስ አውቆ ለማሳወቅ ይፈልጋል? ምንስ ለማወቅ ይፈልጋል? የሚሉትን ማንሳት ነውና በዚህ አጋጣሚ ኢትዮጵያኖች ይሄ ሬዲዮ የሚከታተሉ ኢትዮጵያኖች ባሉም ድሮ ያሉት አድዋን እንዴት እንደሚያውት ራሳቸው ቢያውጠነጥሙት ደስ ይለናል። ትልቅ ታሪካችን ነው። ቅድም ምን ፕሮግራም ላይ እንደሆነ አላውቅም ተናግሬው ነበር። ሞንትጎመሪ የሚባል ካውንቲ ውስጥ ከተማ ውስጥ ከንቲባው አድዋ የኢትዮጵያ ብቻ አይደለም የመላው ጥቁር ህዝብ ክብር ነው አንገታቸውን ጥቁሮች ከፍ አድርገው እንዲሄዱ ያደረገ ነው። በዛ በጨለማ ጊዜ ያ ዘመን እነ ቢስማርክ የታላቁ የማኪያቬሊስት የፖለቲካ አርቲስት ይሄ ከማንም ጋር አብረኩን የሚለው አላማን ግብ ለማድረግ እንደነሱ አይነት የአውሮፓ መሪዎች በነበሩበት ጊዜ የተወሰነውን ውሳኔ የአውሮፓ ውሳኔ ስራ ላይ እንዳይውል ያደረገ የጥቁር ህዝብ ነው ኢትዮጵያዊ ኦሮሞ አማራው ጉራጌው ወዘተ። ምንም እንኳን ምንድነው ባንዳ ነው የሚባሉት ሀገር በቀል ባንዳዎች አሁንም እንዳሉ ሁሉ ሀገር ባንዳዎች ለሆዳቸው ሲሉ እንቁላል ተሸክመው ወገናቸውን ቢወጉና ቢያስወጉም ያ ህዝብ ግን ባንድ ላይ ሆብሎ የተነሳበት ነው ሊኮራበት የሚገባ ነው የራስን ባህል። አይ ችግሩ ምን መሰለ ሰዎች አንተን ሊማቱ ሲፈልጉ psychologically ሊመጡ ሲፈልጉ በራስ እንድትታፈር በራስ እንድትቆራ ይሞክራሉ። ታሪክን ድምጥማጡ ነው ያጠፋሉ። የመጀመሪያው የጠላት ዋና ዓላማ ምንድነው? አንድ ነገር ሲሆን አንተን ታሪክ የሌለ እንድትሆን ማድረግ ነው። እርስ በርስህ አውሬ እንድትሆን። ታሪክ የሌለው ሰው አውሬ ነው። አውሬ ብቻ ነው ታሪኩን የማያውቀው። አውሬ እንድትሆንና በታሪክ ሲሆን እንድትረሳ ካረሳ ደግሞ እንድትታፈርበት ነው የሚሞክሩት። እና ይሄንን ጀብዱ የሰሩ አያት ቅድማያቶቻችንን በየጊዜው ማንሳትና ማወደስ በተለይም ደግሞ እኛ ሳንሁን ጥቁሮች የጥቁሮች ምንድነው የሚባለው ኮኮብ የሆነውን ጦርነት ድል ያድዋ ድል በቀላሉ መርሳት የለብንም። አንድ እዚህ ላይ ትዝ የሚለኝ ቪዲዮ ላይ ነበር በፌስቡክ የተለቀቀ ቪዲዮ ላይ በጣም ወጣቶች ናቸው በጣም ወጣቶች 15 16 17 የሚሆኑ ይፎክራሉ አዲስ አበባ ከተማ ውስጥ ይሄ ያገራቸውን ባል የሆነ የኢትዮጵያን ድል እንትን ይያሉ ከተማ ውስጥ ይፎክራሉ እንትን ያቀራራሉ ልክ የኢትዮጵያ ባል። ፖሊሶች መጥተው ያልተፈቀደ ስብሰባ ነው ዞር በሉ አሏቸው። እንግዲህ ተመልከት እኔ አንድ መንግስት የራሱ ህዝብ ተፈቀደ አልተፈቀደ ደሞ ፍቃድም ያስፈልግም ኢትዮጵያ ውስጥ በህግ መንግስት ስለ ተፈቀደል ተፈቀደ መጥፎ ነገር አልሰሩም። ያደረጉት ምንድነው እዛ ላይ የሚታየው ስለ ሀገራቸው ጀግንነት ያገራቸው አያት ቅድማያቶቻቸው ያደረጉትን ጀግንነት እነሱ በልጅነታቸው የሰሙትን ያዩትን በፊልም በምንም የሰሙትን በስራ ላይ ለማሳየት ከተማ ውስጥ ተሰብስበው ወጣቶች ከተማ ማከል ይጨፍ እንትን ይላሉ ያቀራራሉ። ያንን መንግስት ወታደሩን ልቆ ያስከለክላል። እንደውም ጎሽ አበጃችሁ ያገራችንን ማንነት ነው ያሳያችሁት ማለት ሲገባው እንግዲህ ምንድነው ፍላጎቱ እርሳ ነው እንዴ አይነቱን ነገር አንፈልግምኛ ምንድነው ከጀርባ የሆነ ነገር አለ በራስን እንዳትቆራ በራስን ጥሩ ነገር እንዳትወድስ መጥፎ ነገር ብቻ አስባ አንገት እንድትቀረቅር አንገቱን ይቀረቀረ ደግሞ አንገቱን ይደፋ ደግሞ ዋጋ የለውም ልክ እንደ አህያ ይጭኑታል በጣም የኢትዮጵያ ምስ ሬዲዮም ተገቢውን ቦታ የሰጠው አይመስለኝም ይሄን ሁላችንም ልናስብበት ይገባል እኔን በራሴ ካልቆረው ምንድነው ራሴን በራሴ አብየም በምላሴ ካላንቆለፕላት ተስኩት ማን ያንቆለፕላት ስልኛል የሚል አባባል ነው ልጆች ማን ነው ታዲያ መጥቶ እንትን የሚለን ባለቤት የናቀውን እኮ ባለዳ ይቀበልም እኛ የናቅናትን ሀገራችንን ህዝባችንን ታሪካችንን እንዴት አርጎ ሌላው እንትን ሊልልን ሊያወድስልን እንዴት ሊቀበልን ይችላል
እኔ ከዚህ ጋር በተያያዘ አንድ ሐሳብ አለኝ አንድ የሆነ አካል ወይም አንድ ስርዓት ታሪካችንን በተለያየ መንገድ ሊያጠፋብን ወይ ሊያበላሽብን እየሰራ ነው አዎ እየሰራ ነው እየሰራ ካለ እኛ ታሪካችንን ለመጠበቅ ምን ማድረግ አለብን እንደዚህ አይነት ነገሮች በተለይ እኔ ስቱኩል ከመጣው ጊዜ ጀምሮ አድዋ ሲዘከር አይቻላቅም ይሄ ትልቅ ባል ነው የኛ ብቻ ሳይሆን ሌሎችን ጎረቤት አገሮችን ጨምሮ ጥቁሮችን ጨምሮ ለታከብሮ የሚገባ ትልቅ ባል ነው እና በዚህ አጋጣሚ ስዊድን ስቶክሆልም መመነኑር ሰዎች ይሄን ትልቅ ባል
ጥሩ ማሳሰቢያ ነው
አዎ በእና ከብሮ
አንድ ቲያትር ዝግጅት አይቻል በጣም 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 የሚያኮራ የሚያስደስት የነታይቱን ጀብነት የሚያሳይ እና በጣም ቆንጆ ነው ግን ማሳሰቢያው ኢትዮጵያ ንሰይ ለምንድነው የስነ ጥበብ የኪነ ጥበብ ነው የሚባለው ስነ ጥበብ የኪነ ጥበብ ባለሙያዎች ይሄን ነገር እንዲያስቡበትና እኛ የራሳችንን ባህል ከማወቅም አልፈን ለልጅ ልጆቻችን ለመጪው ትውልድ እንድናሳውቅ እንዲረዱ እንዲተባበሩ ጥያቄውን ያቀርባል ቀጥል
መልካም እንግዲህ አመድ ሁለተኛው የሳምንቱ አበይት ጉዳያችን ብለን ያዝነው ነገር ከዚህ ከአሽከርካሪዎች ህግ ጋር አዲስ ወጣው አሽከርካሪዎች ህግ ጋር በተያያዘ አዲስ አበባ
ትናወጠች
የታክሲ ሹፌሮች ስራ የማቆም አድማ አድርገዋል ከተማውም ጸጥ ረጭ ብላ ሰንብታ ነበር የአዲስ አበባን አድማ ተከትሎ ደግሞ ያው የክልል ከተሞች ይሄ አድማ ተዛምቶባቸዋል ከነዚህም ውስጥ ደሴ ወልዲያ ከምቡልቻ ሽዋሮቢት አጣዬ ቆቦ ከምሴ መርሳ አምቦ ወሊሶ ነቀምት አድማው ከተዛመተባቸው ከተሞች ናቸው ኦልሞስት ያው አጠቃላይ ኢትዮጵያ ማለት ይቻላል አንተ ምን ትላለህ በዚህ ጉዳይ ስፔሻሊ እነት ይሄ ነገር ያሽከርካሪዎች ደንቡ ብቻ ነው ይሄንን ነገር እንዲነሳ
እንግዲህ ወልህ ተማሪ ሆኜም ማስተዋወሰ የሃይ ስኩል ተማሪ ሆኜም ማስተዋወሰ ኢትዮጵያ ውስጥ እንዲህ አይነት ይሄ አሁን ወያኔ ሊመጣበት የቻለው ንቅናቄ በኢሃፓና በመይሶን በኢትዮጵያ ተማሪዎች በኢትዮጵያ ውድ ልጆች ሲጀመር ያዛ ተባቢ የመጀመሪያዎቹ አዲስ አበባ ውስጥ ስራ ማቆም ያልማ ያደረጉት ታክሲ ነጆች ናቸው ነገር አለው ኤኒዌይ ቀላል አይደለም ያንድ ሀገር የመገናኛ ተቋም ሲያመጽ መገናኛ የለም መገናኛ ከሌለ ሰው ብቻ አይደለም የማይገናኙ እቃ አይገናኙም እቃ ካንድ ቦታ አንድ ቦታ አይነቃነቅም ብዙ ነገሮች ይጓደላሉ ያናጋል አንድን መንግስት አንድን ሀገር አንድን ህዝብ እንደቀላል መታየት የለበትም ቁም ነገሩ ምንድነው የነዚህ ሰዎች ጥያቄ የሚለው ነው እንዳልከው በየአካባቢው ተስፋፍቷል ምክንያቱም ደስም ችግር ነው ያለው ኢትዮጵያ ውስጥ እንደዚህ አይነት ሁኔታ ጊዜ ደግሞ ሲፈጠር ሁልጊዜ ሰዎች የራሳቸውን ትንሽ ነገር ይዘው ቢወጡም ያ ከሌሎች ችግሮች ጋር ይደማመርና ትልቅ ችግር ይሆናል ታክሲዎች ይዘው የሚወጡት የራሳቸውን ትንሽዋን ችግር ነው ሌላው ምራስ አስተማሪው አለው የቀን ሰራተኛው አለው ሁሉ ያም ይያል ይወጣል ምንድነው የሚያቀጣጥልለት ነው ክብሪት ነው የሚፈልገው ክብሪት ሲቀጣጥል ደግሞ ጫጭር ከጨመርክበት ይሄዳል እና ለምንድነው እነሱ ይሄን ያደረጉት ለሚለው ኦፍኮርስ መነሻቸው ያንዳንዱ ተቋም ያንዳንዱ የምንድነው ፕሮፌሽናል ኦርጋኒዜሽን የራሱን ጥያቄ ይዞ ነው መጀመሪያ የሚወጣው ግን እነዛ ጥያቄዎች ሲሰባሰቡ የሀገር ጥያቄ ይሆናሉ ሌሎችንም የተደበቁ የምሬት የብሶት እንትኖችንም ያወጣሉ ሰላማዊ ሰልፍ ሲወጣ ተማሪ ሆኜ ትዝ ይለኛል መሬት ለራሹ ሲባል የመሬት ለራሹ ብቻ አይደለም የሚባለው ነበር ሌሎችም ጥያቄዎች ከጎን ይወጣሉ ህዝቡን የሚወክሉ ጥያቄዎች የሚነኩን ጥያቄዎች እና ይሄ አጠቅላይ የሀገሪቱን ችግሮች በእንደዚህ አይነቱ ነው የምታዩ። በዚህ ጀምራል ሌላ ይከተላል። ምንድነው የነሱ ችግር ለሚለው የፕሮፌሽናል ችግር በፕሮፌሽናቸው የሚደርስባቸው ችግር ነው። ህግ ወጣ ይባላል። ኢትዮጵያ ውስጥ ምንድነው እኔ እንግዲህ እንደገባኝ ከሆነ አንዳንድ ጓደኞችንም ለማማከር ፈልጌን ሞክራለሁ። ምንድነው ይያቸው ጠይቂያቸዋለሁ። ብዙ ሙቀት ስላልነበረኝ አላማው ምንድነው የሚል እንግዲህ እንደገባኝ ከሆነ ህግ ወጣል። ኢትዮጵያ ውስጥ ጥፋት ስታጠፋ ነጥብ ይሰጣል። በዛ ነጥብ በነጥብ ብዛት መጨረሻ ላይ እንትንም ይወሰዳል። አሁን ምንድነው ችግሩ እኔ በግሌ እኔ ብዙዎችም ዴሞክራሲያዎችን የሚሉት በየም ገምተው ህግ አይውጣ አይደለም። እንደውም የኛ ትልቁ እንትናችን ህግ ይውጣ የሚወጣው ህግ ግን ይከበር በትክክሉ ይሰራበት ነው ይሰራበት ነው። ኢትዮጵያ ውስጥ ህግ ይወጣል። ለምሳሌ መተዳደሩ ምንድነው ህገ መንግስቱን ብታይ ሰላማዊ ሰልፍ ማድረግ የመሰብሰብ ምን ማለት ቁጥልጭ አለ ህግ አለ ይፈቅዳል። ያለ ስራ ላይ አይወለም እና አሁን ይሄ ህግ ደግሞ ምንድነው እንደውም አንድ ቦታ ላይ ህጉ ምን ይላል መሰለ ሰዎች እነዚህ ፖሊሶቹ የትራፊክ ፖሊሶቹ እንደፈለጋቸው ነው ሊያርጉም ይችላሉ እንደውም ይከፍትላቸዋል ቀዳዳ እንትን አለው ህሊናቸውን ይጠቀሙ ይላል። ህግ ላይ እንደዚህ አይወጣም። ህግ ላይ ቁጭ ነው የምታረገው። ህሊና ይፍረደው እንግዲህ አይ የመሰላቸውን ያድርጉ ባንዳን ጥያቄ ላይ ለጊዜው እኛ እንትን ትላላለን። ይሄን በመትልበት ጊዜ ያንን ህጉን ስራ ላይ ለሚያውለው ኃይል በር ነው የምትከፍትለት። እንደፈለገ ሊያረግ ይችላል። የሚፈልገውን ሊያጠፋበት ይችላል። የሚፈልገውን ሊያለማበት ይችላል። ኢትዮጵያ ውስጥ ደግሞ የሚወጡት ህጎች ህዝቡን ያማከረ አይደለም። እነዚህ በፕሮፌሽናቸው ታክሲ በመንዳት የሚተዳደሩትን ሰዎች ሳያማክር እነሱን የሚመለከት ህግ ማውጣት ጥሩም ሆነ መጥፎ ዋጋ የለውም። ዳትስ ዋት ለዚህ ነው ዴሞክራሲ የህዝብ ስምምነትን ይጠይቃል የሚባለው። እነሱ ቢማከሩበት እነሱ ቢያውቁት ችግሩን አስቀድሞ ቢነግሩ ለምሳሌ ከሚነሱ ችግሮች ነው በዚህ ጨበጣ መንገድ እንትን ባላለበት ቦታ ስቃያችንን አየን ምልክቶች የትራፊክ ምልክቶች እንደልብ በማይታዩበት እንደልብ በሌሉበት ቦታ ህግ ያወጡና ህግ ጥሳቸውን ሊሉናል። እንግዲህ ቀላል የሆኑትን ነገሮች ከህዝቡ ጋር ቢማከር መንግስት ህዝቡ የሚፈልገውን ቢያሟላ ቀላል ነው። ግን ችግሩ ምንድነው ፍላጎት የለውም መንግስት የህዝብን ጥያቄ መመለስ አይደለም። ለራሳቸው አስቸኳይ መስሎ የሚታያቸው ነገር ያወጡና ይሄን ካላደረክ ዶጋ መዳረጋለህ ይላል። እና እንዲህ አይነት ይሄ ከመነሻው የመንግስት አላማ የህዝቡን ፍላጎት ለማሟላት ሳይሆን ወይንም የውጭ ተመልካቾችን ለመሳብ ወይንም ደግሞ አንድ የሆነ አውቃለሁ የሚል ሰው የሚያመጣው ህግ የመጣ እንደሆነ ያንን ስራ ላይ አውሎ ብትቀበለውም ተቀበለው አንተን ጎዳህም አልጎዳህም የራስህ ጉዳይ። እና እንዲህ አይነት እንዴ ልበል ህዝቡና ህብረተሰቡና መንግስት የመንግስት ተወካዮች ምንም የሚገናኙበት መንገድ የለም። ፓራሌል ነው የሚሄዱት አልተገናኙም። ያ ነው ችግሩ።
ያው መልካም እንግዲህ ብዙ ነገሩን ገልጸዋል። አንዳንድ ሰዎች ይሄንን እንትን የአመጽ ወይ ደግሞ ይሄንን እንቢተኝነት ከእንትኖች ጋር ያያይዙታ ከትራፊክ ፖሊሶች ጋር ትራፊክ ፖሊሶቹ እኛን እንደፈለጉ እንዳልከው የህሊና ባልከው መሰረት
እንደፈለጉ ነው የሚያደርጉት። ቢፈልግ ቅጣ ይላል። በቅጣት መጠን በቀጥ እንደውም አንድ ቦታ ላይ ምን ይላል ጓደኞቼ እንደላኩልኝ ከሆነ የቀጣው መጠን ይወስናል አንተን ራስህን ስራ ላይ ለመቆየት ላለመቆየት። እና እንደሱ ከሆነ ነው አንተን ዝም ብዬ ቀጣለሁ። ካልቀጣው እኔም ራሴ ልቀጣ ነው ስራዬን ላጣ ነው። ይሄም አለ። ሌላው ደግሞ ከፈለክ ህሊና ካለ በጉቦም ትንሽ ገንዘብ ሰጥቼም ድናለሁ። ይገብቷል። በጠቅላላው ይሄ ህግና የሚወጣው ህግና ህብረተሰቡ የሚኖረው በዛ ጉስ የሚተዳደረው ህብረተሰብ አብሮ የሚሄድ አይደለም። ውይይት አይደረግም። ህዝቡ አይጠየቅም። ከላይ ነው የሚጫንበት። ይጫንበትና ከሰራ ስራ ደግሞ የእነንተና ጥፋት ነው ተብሎ እነንተና ተወስደው ይታሰራሉ ወይም ደግሞ ቴሮሪስቶች ናቸው። አሁንማ ምንድነው እንትንም ድርቅም ቢመጣ እንትና ነው ሳይሉ አይቀሩም። ይፈረደባቸው አሉ ተራቶቹ ቀጥል።
መልካም እንግዲህ ለሳምንቱ አበይት ጉዳይ ብለን ከያዝናቸው አንዱ ደግሞ በሰሜን ጎንደር ዳባት ከተማ ላይ የተከሰከሰው ህዝባዊ እንቢተኝነት ነው። በህዝባዊ እንቢተኝነቱ ወደ መቀሌ ሽሬ የሚያገናኙ መንገዶች ተዘግቷል። እስቲ ስለዚህ ጉዳይ ምን መረጃ አለ? ምን ትላለህ?
መረጃ እኔም እንግዲህ ምንድነው መሰለ መረጃው የተለያዩ ንቅናቄዎች እየተደረጉ ነው ኢትዮጵያ ውስጥ። ይሄ በተለይ በየከተማው ያለው ብሶት እነሱ የሚሉታል ብሶት የወለደው የወያኔ ምናምን የሚሉታል አይደል? ያን ብሶት ሰማይ አድርሰውት አሁን ተጣላ ህዝቡ ያን ጊዜ ወያኔ ብቻ ነበር ወያኔ ደጋፊዎች ብቻ ነበር ብሶት የነበረበት አሁን ኢትዮጵያ ህዝብ በሙሉ ብሶት ይዞት ቁጭ ብሏል እኔ እንደውም አንዳንዴ ብሶት ደርሶበት ያል ስለደረሰበት ነው እዚህ ይሄን ትግል የተቀላቀለው የሚሉት ወያኔዎች ወይ ብሶት ምን እንደሆነ አያውቁም ወይም ደግሞ የነሱ ብሶት የነበረው እኛ ላይ እኛ ስልጣን ላይ ሆነን ሌላውን ህዝብ መጨቆን አልቻልንም የሚል ብሶት ነበረባቸው ማለት ነው ምክንያቱም አሁን እነሱ ስልጣን ላይ ሲወጡ ብሶት የሚሉትን ህዝቡ ላይ በጠቅላላ ያደረሰውበታል የነሱ ብሶት እንግዲህ አሁን እንደገባኝ ከሆነ እኛ ገዢ ሆነን ሌላውን አልበዘበዝንም ሌላውን እንደፈለግነው እንደባሪያ አልገዛንም ነው ኢትዮጵያ ውስጥ ብሶት በየአራቱ ማክታጫ ተስፋፍቷል እዛ ሄደው እሳት ያጠፋሉ እዛ ሄደው እሳት ያጠፋሉ በደቡብ ሄደው ያጠፋሉ እንደዚህ ሆነ ልትቀጥል አትችልም ያንድ ሀገር እንደዛ ሊቀጥል አይችልም ብሶቱ እየተስፋፋ ሄዶ መጨረሻ ላይ አገሪቱን በሙሉ ይወራታል ያን ጊዜ መግቢያው ይጨንቃቸዋል እነዚህ ሰዎች የዳባት ላልከው የሚጠበቅ ነው ያለ ነው የሚደረገው በደል በጣም በጣም ያሳፈር ነው ምሳሌ ልትቀስል የአማራው የጎ ወልቃይት ጠገዴዎች ስብሰባ ሊያደርጉ ፈለጉ ትልቅ ሁለት ትልልቅ አዳራሾች አሉ አንድ ሲኒማ ቤትና አንድ ምን እንትን አለ እዛ ጎንደር ውስጥ በጣም ትልልቆች እነዛን መከራ ተከለከሉ ለምን ሲባል ከንቲባው ምን አለ አይ የመሪዎቻችን ከልክለዋል እነሱ ዘንድ አይሰበሰቡ እንግዲህ ይሄን ልብ በል ከሳምንት በፊት ግን እነዚህ እንግዲህ የጠየቁት ያው አማራዎች ናቸው ወንደር ያማራ እንትን ነው እንደሱ ባወጡት ከሳምንት በፊት ግን የህዋሃትን ድል ለማክበር እዛው አማራው ቦታ ውስጥ የሚኖሩ የትግራይ ተወላጆች እነዛን ትልልቅ አዳራሾች እንደልባቸው መጠቀም ይችላሉ እንደውም ስብሰባ ላይ ተሰብስቦ ምን ነበር የሚሉት ያማራው ህዝብ ነበር የሚሰልቡት እዛው ስብሰባ ላይ እንግዲህ ተመልከት እንዲህ አይነቱ ብሶት ካልወለደ ያ ብሶት አይገባኝም የሚል አልባሰኝም ምንን ብሶት የለብኝም የሚል ሰው ካለ አውሬ መሆን አለበት እንስሳ መሆን አለበት እነዚህም ደግሞ ብሶት አይደርስበትም የሚሉ ካሉ እነሱም እንስሶች ናቸው ራሳቸው እና ተመልከት እንግዲህ እንዲህ አይነት በደል ነው የሚሰሩት በራሱ ቦታ እነሱ አንተ ማራነ ከዚህ አትወጣም ባሉት ቦታ እዛው ቦታ ውስጥ እሱ አይሰበሰቡ እነሱ ግን ገዢዎች ሆነው ከሌላ መጥተው እዛ ይሰበሰባሉ you understand ይሄንን መሰለ በደል ነው የሚሰራ ታዲያ ይሄንን የሚያይ ወጣት የሚያይ እንት እንዴ እኔ ምንድነኝ በገዛ ሀገሬ ሁለተኛ ዜጋ ነኝ ብሎ ነው የሚጠይቀው መስመ መለሳለብ ይሄ ነው እንግዲህ ብሶት ናገሪት ውስጥ እየተስፋፋ ነው በደቡብ ብትሄድ በኦሮሞ በአማራው በጠቅላላው በሁሉም እነዚሁ ምንድነው ያደረጉት እንደንቁላል በኤሌክትሪክ የሚፈለፈሉ እንቁላሉ እንትን ዶሮች አሉ አጫጭቶች እንደንቁላል የተለያዩ ኢፍ የሚሉ እንትን ኦርጋኒዝሽኖች ይመሰረታሉ የአማራው የትግሬው የኦሮሞው የምኑ ይሉና በነሱ ስር ሆነው እንዲሰሩ ይሞክራሉ በነገራችን ላይ እዚህ የኦርጋኒዝሽን ነገር አው እንደው ካነሳው ታይቀር እኔ ብዙ ሰዎች ምን ሲሉ ሰማሉ ወያኔ የሙስሊም ጣላት ነው ወያኔ የክርስቲያን ጣላት ነው ሲሉ ሰማን በፍጹም አይደለም የሙስሊሙን ሃይማኖት አይጣላም የክርስቲያኑን አይጣላም የሚወደውም የሚጠላውም ድርጅት የለውም ወያኔ እንደውም ወያኔ ድርጅት እንዲበዛ ነው የሚፈልገው ሺ ድርጅቶች ይኑሩ ነው የሚለው ልዩነቱ ግን እንደውን ታካለ ድርጅቶቹ በኔ ስር ይሁኑ ነው የወያኔ አላማ እንጂ ሶስትም ሆነ ተደራጅ ደስ ነው የሚለው የሚፈልገው ግን በኔ ስር ሁን ነው እኔ አልኩት ፈጽምልኝ ነው እንደውም ድርጅት ይወዳል ወያኔ the only thing አንድ ነገር ብቻ ማውደው እንደሆነ ከሱ ነፃ የሆነ ኢንዲፔንደንት የሆነ ድርጅት አይፈልግም ኦሮሞውም አማራውም ተደራይቶ የሱ ባሪያ ከሆነ ደስታው ነው የሚያስፈልገውን ይሰጣዋል ሙስሊሙም በሱ ቁጥጥር ስር ከሆነ የሚያስፈልገውን ይሰጣዋል ያሰራቸው ምንድነው የርቃ ፈላላጊ የሚባሉትን ያሰራቸው ነፃ እንኖራለን ሃይማኖታችን በነፃነት እናመልካለን ስላሉ ነው የክርስቲያኑም እንደዛው እና ወያኔ ሁሉ ነገር በእጁ ስር መሆን አለበት እንደ ባሪያ ሁሉን ቀጥቅጦ ማያዝ አለበት ያ ነው የወያኔ ችግር እንጂ ድርጅት ማቋቋም እንደነሱ ድርጅት ማቋቋም ይወደለ
መልካም እንግዲህ አመት ሌላው አራተኛ ጉዳያችን የኢትዮጵያ አየር ኃይል ኤርትራ ውስጥ ምስዋ ተብሎ በሚጠራው ቦታ ላይ ድብደባ አደረሰ ወይ የአየር ጥቃት ፈጽመያለው የሚል ዜና የሳምንቱ የሶሻል ሚዲያ መናገሪያ ነበር
ኦኬ
እንግዲህ ክልሉ ነታ አለው ብዙ ወገኖች የተለያየ አስተያየት ይሰጣሉ።
እንዴ እናርግ ሰዓታችን እየሄደ ስለሆነ ባጭሩ ይሄን ልመልስልህና የሚመስለኝ ነው እንግዲህ አድማጮች ከመጀመሪያውን አስቀምጠንላቸዋል። የኢትዮጵያ ድምጽ ሬዲዮ ዋና ዓላማ ሁሉም የራሱን አሳሰብ እንዲያብላላና ሲችል ባየር ላይ አስተርፉን ይሰጥ ፈልገውን ሐሳብ እንዲያቀርብ ነው። እኛም ይመስልናገራለን። በመጀመሪያ ደረጃ ደበደበ አልደበደበ የሚለው ለኔ ኢሬሌቫንት ነው። ለምን እንደሆነ ታውቃለህ? እውነት ነው አይደለም የሚለው ኢሬሌቫንት ነው። በመጀመሪያ ደረጃ ማንንም ማንንም እንዲደበድብ አንፈልግም። ምክንያቱም የሁለት ዝሆኖች ጥል ሳሩን ነው ዶጋመድ የሚያደርገው። ያን ጊዜ ሄደው ካስማራ ጋር ከኤርትራ ጋር ጦርነት ከፈቱ። ማንንም ያጥዋ ማንንም ጦርነት ተከፈተ። 100,000 ኢትዮጵያዊ ወጣት አለቀ። ሬሳው እንኳን አዲስ አበባ እንዲገባ ወደ ወላጁ እንዲገባ አልተደረገም። አሁንም ጦርነት መነሳቱን እኛ አንፈልግም። ወያኔ ከመቼ ወዲህ ነው ለኢትዮጵያ ሕዝብ ብሎ ጦርነት የሚከፍተው? ኢትዮጵያ ሕዝብ ላይ ለራሱ ሲል ጦርነት ይከፍታል እንጂ ለኢትዮጵያ ሕዝብ ብሎ ሌላ ላይ ጦርነት አይከፍትም። ለኢትዮጵያ ሕዝብ ብሎ አይደለም ለራሱ ብሎ ነው። ከከፈተም ከወጋም ካቆሰለም ካቃጠለም ከደበደበም ለራሱ ኤግዚስተንስ ብሎ ነው። ይሄን የሚያደርገው ደግሞ ሁልጊዜ ሀገር ውስጥ ችግር ሲፈጠርበት ያውላችሁዛ ችግር ተፈጠረ ብሎ ያንን ችግር ለማጥፋት ነው። አስመራን ወይንም አስመራንም ለገነገ ደበደበ ሊሉ ይችላሉ። እንዴ እኛ አስመራንም ስለደበደበ ምንድነው የኢትዮጵያ ደስ የሚለው? ምንድነው የምናገኘው? አስመራን እኮ አስመራ ሆነ ራሷን የቻለች እንድትሆን ያደረገው ወያኔ ነው። እና እስከዚህ ድረስ ድንጋይ ነው የሚያደርጉን እነዚህ ሰዎች። ዛሬ ሲፈልጉ እንትና ጭራቅ ነው ይሉናል። ያንን ጭራቅ ነው ያሉንን ደግሞ ሲፈልጋቸው ማግስቱ መልአክ ነው ይሉናል። እኛ እንዳሻንጉሊት እሺ ማለት ብቻ ነው ስራችን። እና በመጀመሪያ ደረጃ ነው ይሄ ራሱ ክርክሩ የነሱ እንት ነው። ደበደበ አሰብን ሲል የኛው ደግሞ አልደበደበም ይላል። ምክንያቱም እልክ አለበት ወያኔ ኃይል የለውም ለማለት ነው። እኔ እዛ ውስጥም አልገባም። በነገራችን ላይ እነሱ መዋሸት ከጀመሩ ቆይተዋል። አንድ ማደንቀው ጋዜጠኛ ዘመድ አለ ይሳት ውስጥ በፌስቡክ ሲጽፍ ደስ ይለኛል። ምን ይላል መሰል? አዎ የደረሰን እንትን ዘግይቶ የደረሰን ዜና እንደሚለው አዎ ምጽዋ እንደብድበዋል አሰብ ነው ምጽዋ እንደብድበዋል በካርታ ላይ ብሏል። በዚህ እንዝጋው። በካርታ ላይ ደብድበዋል በዚህ እንዝጋው።
መልካም እንግዲህ
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን እስከ 6 ሰዓት ይቀጥላል። ከኛ ጋር እንደምትሆኑ በመተማመን ፕሮግራማችንን እንቀጥላለን።
ቢያሻ ፈረኝ ፈሬው ደደኝ ትጉም በስሉት እየነደደኝ ቆርጦ ሲመጣ ለማይገረሞት ጠላት ግን ተገል ፈርተ ካልተሞት ልቤ ኩሩ ነው እንደ አባቶቼ ለሆን ያላድርም መሬት ገዝቼ ቆርጦ የተዋጋ ሁሌትን ቀርበም ለውጥ አላመጣም ሰላማዊ ሰር ደሞ ገለሌ ብለትርሳ የጥንቱ ጀግና የጦር አንበሳ የዛሬ ሳይሆን አይተህ የነገር እንደ አባቶች ጃሎ በል መገር ጃሎ በል ጃሎ በል
እብድ ትንቢት አንድ እብድ 4 ኪሎ ላይ ጆሊባር ፊት ለፊት ቆሞ ወደፊት የኢትዮጵያ ህዝብ በስድስት ይከፈላል በስድስት ይከፈላል እያለ ቡቱቶን እየጎተተ
አልማጮቻችን ከዚህ በመቀጠል የእሁድ ጨዋታ በሚል ሳምንታዊ ፕሮግራም ጀምረናል። እንግዲህ ዛሬ የመጀመሪያውን ክፍል እናቀርብላችኋለን። በየሳምንቱ የእሁድ ጨዋታ የሚለው የመጀመሪያ ክፍላችን እነሆ አሁን ጀመረ።
የአንድ እብድ ትንቢት አንድ እብድ 4 ኪሎ ላይ ጆሊባር ፊት ለፊት ቆሞ ወደፊት የኢትዮጵያ ህዝብ በስድስት ይከፈላል በስድስት ይከፈላል እያለ ቡቱቶን እየጎተተ ይጮሃል። አጠገቡ የነበሩ ጋዜጣ ሻጮች ዘምበል እብድ ተነሳብ ደሞ ማን ይከፍለዋል ደሞ ማታታው አሉና ሊያባሩት እጃቸው ነጨፉ። እርሱም በተራው ከት ብሎ ሳቀና የውቀት ማነስ ችግር አለባችሁ፣ ኩላሊታችሁ ችግር አለበት፣ የኛ ሰው መከፋፈል ልማዱ እኮ ነው። በዝባጅና ተበዝባጅ፣ አድሃሪና ተራማጅ፣ ፊውዳልና ጸረ ፊውዳል፣ ኢምፔሪያሊስትና ጸረ ኢምፔሪያሊስት፣ አብዮተኛና ጸረ አብዮተኛ፣ ህዝባዊና ጸረ ህዝብ፣ ልማታዊና ጸረ ልማት፣ ኮሚቴ ሰብሳቢና ክራይ ሰብሳቢ። መልሶ ከት ብሎ ሳቀ። ቀጠለ፣ ወደፊት የኢትዮጵያ ህዝብ በስድስት ይከፈላል አለና የቀኝ እጁን መዳፍ ጠቅልሎ እንደ ጥሩምባ ነፋው። ምን ተብሎ ነው የሚከፈለው አሉት። አንድ ጋዜጣ የሚያነቡ አዛውንት ጥሩ ጥያቄ ነው አለና ጉሮሮውን በስላቅ እንደ መጠራረግ ብሎ የሚበላ የማይበላ የሚያባላ የሚያስበላ የሚያብላላ ተብሎ ይከፈላል። ይህን ሲናገር በአካባቢው የሚያልፉት የብዙዎችን ጆሮ ለመሳብ ችሎ ነበር። አንዳንዶቹም መንገዳቸውን ገታ አድርገው ያዳምጡት ጀምረዋል። እስኪ ተንት ነው አሉት። እኛ አዛውንት ጋዜጣቸውን አጠፋ አድርገው የሚበላ ማለት ጤፍ 100 ሺህ 100 ሚሊዮንም ቢገባ መግዛቱን እንጂ የተገዛበትን የማያውቅ በጋዜጣ ካልተጻፈ በራዲዮ ካልተነገረ በቀር የኑሮ ውድነት የማይነካው የውጭ ምንዛሪው ጠፋም ባይጠፋም ዶላር የማያጣ ወረፋ ቢኖርም ባይኖርም ባንክ እምቢ የማይለው ጨረታውን ሁሉ ለማሸነፍ የሚያስችል ድግምት ያለው ተራራ ቁልቁለት መውጣትና መውረድ ሳያስፈልገው ቤት ቁጭ ብሎ ሚሊዮኖችን የሚያፈስ ሰው ሁሉ በእጁ የተቀለለውን በርሱ ጉሮሮ የሚያልፍለት ሰው ሁሉ የጎረሰው በርሱ ሆድ የሚቀመጥለት ሰው ሁሉ ሮጦ እርሱ ሜዳ ላይ የሚሸለም ለመብላት እንጂ ለመስራት ያልተፈጠረ ነው። የሚበላ ማለት ደግሞ ጉቦ ለመስጠት ክራይ ለመክፈል ግብር ለመክፈል የተፈጠረ ምንም ሕግ አክብሮ ቢሰራ አንዳች ጉርሻ ካላጎረሰ ስራው የማያልቅለት ለመጋገር እንጂ ለመብላት ያልታደለ ማለት። ገበያን ጣሪዋ እያለች ጎመን ቀንጣሿን ምች መታት ሲባል አልሰማችሁ? የእርሱም ነገር እንደዚሁ ነው። ለመብላት የተፈጠረ ነውና ለመበላት የተፈጠረ ነውና አጎቶች ተቀምጠው እርሱ በጋ መንገድ እየሰራና እየኖረ እርሱ ነው የሚከሰሰው፣ እርሱ ነው የሚጉላለው። እዚህ አንዳንድ ሰፈር ያሉ ቀበጥ ወላጆች ለልጆቻቸው ሁለት ሞግዚት ነው አሉ የሚቀጥሩት። አንዷ አሳዳጊ ናት፣ አንዷ ደግሞ ልጁ ሲያጠፋ የምትመታ ናት። ልጃቸው እንዲያመው እንዳያመው እርሱ ባጠፋ ቁጥር እርሷ ትመታለች፣ እርሷ ታለቅሳለች። እነዚህም እንደርሱ ናቸው። የማይበላ የሚለው ለቁጥር የሚኖረው አለና ወደ ህዝብ ዞር ብሎ አሁን ለምሳሌ እኔና እናንተ ጥቅማችን ለጥቁር ለቁጥር ሲል ብዙዎች በፈገግታ አዩት። አዎ እኛ እኮ ቁጥሮች ነን። ቁጥር ደግሞ ምዝገባ እንጂ ምግብ አያስፈልገው። የኛ ስራ መመዝገብ ነው፣ መብላት አይደለም። የኢትዮጵያ ህዝብ ሲቆጠር እንካተታለን፣ ሲበላ ግን አንካተትም። እርዳታ ለማግኘት እናስፈልጋለን፣ እርዳታውን ለመቀበል ግን አናስፈልግም። ስለዚህ ቁጥር ነን ማለት ነው። ወደፊት እንጀራን በቴሌቪዥን ዳቦንም በፊልም ነው የምናየው። ወደፊት ምግብ ቤቶች ሁለት አይነት ክፍያ ያዘጋጃሉ፣ አንዱ ለሚበላ፣ አንዱ የሚበላውን ለሚያይ። እኔና እናንተ ገባ ብለን ምግብንና አመጋገብን አይተን እንወጣለን። እንጀራ በሰማይ እኔ በእግሬ ሆኜ አልደርስበት አልኩኝ ባክኝ ባክኝ የተባለው በፍካሬ ዝብ መጽሐፍ ላይ የተጻፈው ትንቢት ይፈጸማል። የሚያባላ የሚለው ደግሞ ከሚበላው ተጠግቶ ለበዮች እንደ ሀፕታይዘር የሚያገለግል ነው። አያችሁ፣ የሚበሉት መንቀሳቀስ አይወዱም፣ ውቃቢያቸው ይጣላቸዋል። ስለዚህም የሚያባላቸው ይፈልጋሉ። እነዚህ የሚቀበሉ፣ የሚያቀባብሉ፣ የሚያስተላልፉ ናቸው። እንደነዚህ ጠግበው ባይበሉም ትርፍራፊ ግን አያጡም። እነዚያ ግንድ፣ እነዚህ ስር ናቸው። እነዚያ ሆድ፣ እነዚህ ግን እጅ ናቸው። እነዚያ ጥቅማቸው ከምርቱ ሳይሆን ከቃርሚያው ነው። በሙያቸው፣ በልምዳቸው፣ በአፈቅልጥፍናቸው፣ በመመቻመች ችሎታቸው ከሚበሉት ይጠጉና እባክህ ጌታዬ እንዲበላ ብቻ ሳይሆን በልቶ እንዲያስተርፍም አድርገው እያሉ እየጸለዩ ይኖራሉ። እነዚያ የሚበሉት ምግብ ሲዘጋቸው የሚያባሉትን ይሰበስቡና ያጋብዟቸዋል። ታዲያ እንደዚህ እነዚህ መታ መታ እያደረጉ ሲበሉ የእነዚያን የምግብ ፍላጎት ይከፍትላቸዋል። የሚበሉት ካልተስማማቸውም የሚያባሉት ይታማሙላቸዋል። አንድ ጊዜ አንድ ገበዮ የሚባል ሰው በምኒልክ ጊዜ ይኖር ነበር አሉ። እሺ የሚል የቀልድ ምላሽ ከከበበው ሰው አገኘ እና ገበየው በወቅቱ ለነበሩት አቡን አገልጋይ ሆነና የተጣላውን ሰው ሁሉ እያስገዘተ እጅግሩን እያሳሰረ ይህንን ያየ ያገሩ ሰዎች ገብሽ መች ቀሰሰ ከየት ሳምጥቶ ይወጋናል እንጂ ከአቡን ተጠግቶ ብለው ገጠሙለት አሉ። የሚያስበላ የሚለው ደግሞ የተሰጠውን ስልጣን ዕውቀትና ኃላፊነት ተጠቅሞ የሚበሉትም እንዳይራቡ የማይበሉትም እንዲጠግቡ ማድረግ ሲገባው ላለው ይጨመርለታል እያለ መሬቱን ሲቸበችብ፣ ግብር ሲቀንስ፣ ያልተፈቀደ ዕቃ ሲያስገባ፣ ሕገወጥ የሆነ መመሪያ ሲያስተላልፍ የሚውል ማለት ነው። እነዚህ ሀገር የሚያስበሉ ናቸው። ስህተቱን፣ ጥፋቱን፣ ሕገወጥነቱን፣ ጉዳቱን በኋላ ዘመን የሚያመጣውን መዘዝ እያወቁ እኔ ምን ቸገረኝ ብለው ለበዎች የሚስማማውን ብቻ የሚሰሩ ናቸው። እነርሱም አይጠቀሙ፣ መጨረሻቸው ጥፋት ነው። አገራቸው ማረሚያ ቤት ነው። እነሆ ነግ ግዳጃቸውን ሲፈጽሙ እንደ ሸንኮራ ተመጠው እንደ ሙዝ ልጣጭ ተልጠው ይወድቃሉ። የሚያብላላ ይህ ደግሞ ለመብላት የማይመች ሕግ፣ መመሪያ፣ አሰራር እንዲዘረጋ የሚያደርግ የሚበሉትን አጋጣሚዎቹን እንዲጠቀሙ መንገድ የሚያመቻች ከበሉም በኋላ በተቻለ መጠን የበሉትም አበላላቸውም ሕጋዊ መልክ እንዲኖረው የሚያመቻች ነው። መንግስት ለበጎ ብሎ የዘረጋውን አሰራር ያወጣውን መመሪያና ያዋቀረውን መዋቅር እርሱ እንዴት ለበዮች እንደሚስማም ያጠናል፣ ያመቻቻል፣ ያስፈጽማል። ከመመሪያውና ከአሰራሩ ጋር የሚሄድ መመሪያና ያዋቀረው መዋቅር እርሱ እንዴት ለበዮች እንደሚስማማ ያጠናል፣ ያመቻቻል፣ ያስፈጽማል። ከመመሪያውና ከአሰራሩ ጋር የሚሄድ ደረሰኝ፣ ዶክመንት፣ ማስረጃ ያዘጋጃል። አበላሉን ያሳልጠዋል። እነዚህ የጨንጓራ አሲድ ናቸው። የጨንጓራ አሲድ የበላነውን እንዲዋሃድልን አድርጎ ይፈጫዋል ያስማሙዋል እነዚህም እንደ ጨጓራ ፊት ይፈጩታል ያስማሙታል አንተ የነን ትንቢት ከየት አመጣው አሉት አንዲት እናት ገርማቸው በእብደቴ ነው እናቴ አዩ እዚህ ሀገር ካላበዱ በቀር ብዙ ነገር አይገለጥልዎት እንዲገለጥልዎት ከፈለጉ እንደኔ ማበድ አለቡ ለነገሩ እዚህ ሀገር እብዱ ብዙ ነው ግን አይነቱ ልዩ ልዩ ነው አላችሁ ደግሞ የእብድ ምን አይነት አለው ሁሉም ያው ነው አሉት እኛ እናት የነጠላቸውን ጫፍ ወደ ትከሻቸው እየመለሱ ተሳስተዋል አዩ ይህም ቢሆን ካላበዱ በቀር አይታዩትም ብዙ አይነት ነው እብዱ የመጀመሪያው ያበደና ማበዱን እንደኔ ተረዳ ነው ሁለተኛው አብዶ ማበዱን ያወቀ ግን ማንንም ማመን የማይፈልግ እንደ ብዙዎቻችሁ ሌላው አብዶ ግን ማበዱን ባለማወቁ የተምታታበት ነው የኔ ጀግናና ሌሎች ሞጎች ዳንኤል ክብረት
Hallå,
god morgon. Jag pratar fastän det är på telefon.
Tack så jättemycket.
Jag hoppas att du får möjlighet och tid att närvara med, alltså personligen här på studion någon gång i framtiden.
Ja, men absolut. Speciellt med tanke på att det händer väldigt mycket spännande relationer mellan Etiopien och Sverige.
Du... förra gången du var på radio, du berättade att du håller på att förbereda ett nytt, vad heter det, etiopisk, svensk-etiopisk biståndspolicy. Kommer du ihåg det?
Mm. Det är ju regeringen som har förberett och utrikesministern
ja. Ja,
som har förberett.
Ja, men du är en del av det. Vad har ni gjort? Vad är det ni har förberett? Och vad jag förstår har ni gett en pressmeddelande i torsdags var det va? Vi träffades i onsdags. På torsdag, i torsdags var det väl?
Precis, i torsdags så gick det ut nyheter, bland annat i dagens nyheter. Och jag tror att nyheten ungefär såg ut så här att Sverige fördubblar sitt bistånd till Etiopien.
Okay.
Och det stämmer ju de facto att vi gör det. För att man innan som har haft bistånd som har varit på 75 miljoner kronor plus 30 miljoner kronor per år. Och nu kommer man öka den här volymen till 1 miljard kronor över 5 år. Det vill säga 200 miljoner kronor om året.
Låt mig översätta det här, nämligen det är ju en etiopisk radio och det finns folk i hela världen som lyssnar genom internet och andra. Så jag ska försöka i kort översätta. Anders Shibalalu i Sweden i parlamavalna, i parlamav och i utskottskommittévalna. Jag har intervjuat Arganacho ከዚህ በፊት የነበረውን የኢትዮጵያና የስዊድንን የመረዳዳት ስምምነት በተመለከተ አዲስ ረቂቅ ያረቀቀን ነው ብለው ነበር። እዛ ላይም ሳቸው እንደሚሰሩ ገልጸውልን ነበር። ምን ደረሰ ላልናቸው በአዲሱ ረቂቅ መሰረት ከዚህ በፊት በየአመቱ 75 ሚሊዮን ነበር እና 30 ተጨማሪ አሁን ወደ 200 ሚሊዮን ከፍ አድርገናል ነው የሚሉት። ቦ ኤደኒ tida her saman anget är det för att ni ökade biståndet eller vad är det som är nytt?
Man kan väl säga som så här att det kom en första reaktion på den nyheten som blev att det framstår som att Sverige ger pengar rakt till regimen, och då har vi i det här läget mött en hel del upprörda människor, och jag hoppas att jag kan få möjlighet nu att gå igenom vilka områden som vi ger bistånd till.
Okej. Okay. Låt mig översätta kort vad du har sagt. Mindenau addis nagar yesarrachut. Ballebo gize addis raqiq nawatallen zala yesarrahnu bulo neber. Mindenau addis yesarrachut 200 million madregachu no addisu minu no yaddisnetu lalkut. Bizu etiopianoch ihenin bezena mawaqir lay aitaw 200 million tedergollatall etiopian misetor data million aitaw betame betewasacho neta kontakt argonal. ተስፋልኝ እንደሚፈቀድልኝ ምን ማለታችን እንደሆነ ይሄ ለመንግስት የሚሰጥ ነው አይደለም የሚለውን ለማስረዳት እንድድል ይሰጠኛል በተፈርጋለሁ ይላል። አንደሽ ዋሽጉድ ይቆጥ ኮንሲስ ፍርክላራ ቦ ኢለሶም ሄንደ ሜዱ 200 ሚሊዮን ና ፐር ኦር ኦክ ኤለ ሬታ ሪሳክት 1 ሚሊዮን ፐር ፈም ኦሽ ባሲስ
ያ ዶር ሃን ሳ አት ዘ ፈርስት ኦምሮት ዘ ሃንድ ኦን ፈርበተር ሚልዮ ኦር ቢግራንስ ክሊማቶቨርካ ኦር ዘ ካን ቱ ኤግዛምፕል ዋር ዶ አት ማን förnyar produktionen och förbättrar tillgång till förnybar energi. Det kan också handla om att man jobbar med institutioner och andra aktörer på nationell och lokal nivå för att bidra till miljömässig hållbarhet, alltså ökad motståndskraft mot miljöpåverkan och klimatförändringar. Det andra området, det handlar om stärk demokrati och jämställdhet och ökad respekt för mänskliga rättigheter, och det handlar om ökad rättssäkerhet, och framförallt där skulle jag vilja säga stärkt demokratiskt ansvarsutkrävande och transparens på lokal nivå. Och det handlar även om att vi försöker jobba med NGOs där. Sen så vet vi också om, och vi har också fördömt den NGO-lagstiftningen som finns i dagsläget. Men på något sätt så måste vi försöka arbeta på plats. Och vi ska försöka hitta hyfsat oberoende aktörer som jobbar på lokal plats för att stärka liksom, transparensen på lokal nivå. Vi vet ju också om nu att det är över 140 personer som har dött nu sen i december enligt Amnesty i Etiopien. Och därför tror jag det är väldigt viktigt att man jobbar för ökad respekt för mänskliga rättigheter. Sen så handlar det också en del om sexuell och reproduktiv hälsa, att människor har tillgång till sina rättigheter där. Och det handlar om att arbeta ihop med organisationer som jobbar med upplysning och information, men även med även liksom efterarbete. Och det tredje området, det är helt enkelt att förbättra möjligheter och verktyg för fattiga människor att kunna förbättra sina levnadsvillkor. Och det handlar om projekt, bistånd som handlar om produktiv sysselsättning, anställda arbetsvillkor, en hållbar livsmedelsförsörjning och förbättrat affärsklimat.
Anders, får jag översätta de många punkter som du har tagit upp? Och sen återkommer jag till
hur
praktiskt taget ni gör det. Anders, jag vill om det nu bryr sig till piano och hennegar slalgabbat och en betyder slalterdut bekuttar benedet kontaktar där raguna allun och emilå nja någ allen i allun huneta nja alla matchen i piano smördat nu jag minnsat och rördata jag vill att man tog miljon bejamat och en bam stammat and miljard እንሰጠው በመጀመሪያ ደረጃ የአየር የሚሊየን ሚሉትን የአየርን መበከል በተመለከተ ሀገሪቱ ትልቅ ችግር ስላለች ያንን ለመቋቋም የተለያዩ የአየር መከላከያ ሁኔታዎችን ለመፍጠር ሀገሪቱ ውስጥ እንታገላለን ነው ሚሉት። በመጀመሪያ ደረጃ አሉት ለመንግስት በጀት አይደለም ነው ሚሉት። እንግዲህ በድጋሚ ጠይቃቸዋለሁ። ሁለተኛው ደግሞ የሰው ልጆች መብት የሚከበርበትንና ህግ የሚከበርበትን ሀገሪቱ ውስጥ ያለውን በደል በሙሉ እናውቃለን እና አሁን በቅርብ እንኳን ወደ 140 ሚሊዮን ሰው ኢትዮጵያ ውስጥ ተገልሏል ነው የሚሉት። አምነስቲን ጠቅሰው ይሄን ሁሉ እናውቃለን በአገር ውስጥ ላሉ የመንግስት ያልሆኑ ድርጅቶችን በዚህ ስራ ላይ እንዲካፈሉና ይሄን ነገር አጥብቀው እንዲሰሩበት ለማድረግ እርዳታ እናደርጋለን። በዚህ ላይ ደግሞ ሞኒተር እናደርጋለን ነው የሚሉት። ምክንያቱም እናውቃለን መንግስት ምንድነው ከመንግስት ውጭ መንግስታዊ ያልሆኑ ድርጅቶችን በተመለከተ ህግ አውጥቶ እንደልባቸው በሰላማዊ መንገድ በነጻነት እንዲሰሩ እንዳላደረገ ስለምናውቅ ይሄንንም በየቀበሌው በየወረዳው በየእንትኑ እየገባን ለመቆጣጠር እንሞክራለን። በተቻለ መጠን መንግስት እንትን እንዳይገባ ነው የሚሉት። ቤቲ ሌላው ደግሞ የጾታ እኩልነትን በጾታ ምክንያት ለሚደርሰውን በደልና ደግሞ የሴክሹዋል ከጾታ ጋር በተያያዘ ለመጡ ችግሮች በሽታዎች ሁሉ እርዳታ እንዲደረግ ነው የሚሉት። ካንማን ሲያቆርጦ ኮንሲስት አደሃር ቢስቶንደት ኢንተጎ ዲሬክቲል ስታትስ ካሳን ኢል ስታትስ ቡጀተን ሁር ሞኒቴራ ዲር ሁር ኮላዲ አት ዴንት ፖዲቪ ስታትስ ታውተን ታር ሃንዶም ፔንገና ኦዮ ዴ ፕሪሲስ ሶም ደን ቪል።
Och det är ju en jättebra fråga såklart. Och att i möjligaste mån så är det så här, vi har ju haft en väldigt lång relation med Etiopien. Etiopien var Sveriges första biståndsland. I möjligaste mån så handlar det om att Sveriges regering och även vi från utrikesutskottet försöker ha en rak och öppen dialog med Etiopiens regim. Vi fördömer bland annat NGO-lagstiftningen. Vi kräver frigivande av de fängslade journalisterna med mera. En del av biståndet kommer att gå till en statlig institution. Och det är ett forskningsstöd som är bland annat till Addis Ababa University. Och det handlar helt enkelt om finansiering av doktorandtjänster. För det bedömer vi att det är ändå en så pass viktig satsning. Sen så vet vi det att nu är det 200 miljoner kronor per år som kommer gå. Och vi vet att det är väldigt viktigt att vi granskar hela tiden. Så vi kommer ha flera olika kontroller. Vi kommer ha en halvårskontroll och en helårskontroll på det biståndet som går ner. För att tanken är att vi jobbar med människor och inte med staten i den bemärkelsen.
Jag förstår. Anders, ni heter Egna Tjohon. En gdi ulet mot 2 miljoner bamstammet 1 miljard. Lite sätta som omtatt tjohal. Ehen negergen indet arga tjohon. Men gist ifallegon inda jag där gubbat. Men kotatar i mitt trutlalu. Lalkut. Ehen minna där gubbat. Jag lätt ju dritt tjoch bemärdat nu. Betalejla misale. Addis Ababa University. Mrimmer emmi där gubbaten. Be human right. Bekul betalej ju inte noch. Doktoreta tjohon emmi saru. Doktorand korsi emmi hospital. እንረዳለን። በዚህ ላይ ደግሞ በየ6 ወሩ ተከታታይ የሆነ የገንዘቡን ምርመራ እናደርጋለን። የት እንደደረሰ ማን እንደተቀመበት ለየትኛው ህዝብ እንደገባ ይሄን ሁሉ በተቻለ መጠን እናቃለን። ኢትዮጵያ ውስጥ ያለውን ሁኔታ በሙሉ እናውቃለን። የታሰሩት እንዲፈቱ እንጠይቃለን። መንግስት ደግሞ የኛ መንግስት ኢትዮጵያና የሱዳን ግንኙነት ብዙ አመታት የቆየ ከመሆኑና እንደውም ኢትዮጵያ የመጀመሪያው የሱዳን የእርዳታ ተቀባይ ሀገር እንደመሆኑ አመጣን የቆየ ግንኙነት አለን። በዛ ግንኙነታችን መሰረት መንግስት በአሁኑ ጊዜ የሚያደርገው ምንድነው? ከኢትዮጵያ መንግስት ጋር የሱዳን መንግስት ከኢትዮጵያ መንግስት ጋር ቀጥታ ያልሆነ የማያወላውል ውይይት ነው የሚያደርገው። ግልጽ የሆነ አቋማችንን እየነገርን ያንን እንዲፈጽሙልን በተለይ በሂዩማን ራይትና በሌሎችም ጥያቄዎች ወደኋላ ሳንል እያነሳን ነው የምንሄደውና ገንዘቡን ቼክን ባላንስ እናደርጋለን ነው የሚሉት። Bo är det för vad heter kommentaren ni fick av etiopier? För resten, vad du berättar nu och vad som framgick i media, inte detsamma. Det stod där att Sverige höjer biståndet till 200 miljoner, punkt slut. Det är den stora rubriken. Och det såg ut som om Sverige belönade regimen för dess icke-demokratiska aktiviteter, mördandet, fängslandet. Det kändes som om ni sa, bra gjort, varsågod, vi höjer biståndet.
Alltså, och det är återigen en jättebra fråga och jag förstår att många ställer sig den frågan också, att det är många som har höjt på ögonbrynen runt omkring i världen av den etiopiska diasporan. Låt mig först bara säga att Sverige och EU har en återkommande dialog med Etiopien om politiskt utrymme för oppositionen att verka fritt och betydelse av respekt för yttrande och mötesfrihet. Därför har statsministern i sina möten med etiopiska företrädare lyft fram vikten av ett öppet demokratiskt samhälle där medie- och yttrandefriheten respekteras fullt ut och civilsamhällesorganisationer, alltså NGOs, ska verka fritt. För detta är någonting som vi tycker är en grundpelare för en hållbar utveckling i demokratiska anda i Etiopien. Men det är också så här att vi jobbar ju med människor.
Ja.
Och det är så att för att vårt bistånd ska få full kraft så bedömer vi att det är ungefär 200 miljoner kronor det ska ligga på. Och därigenom hoppas vi också då att kunna påverka Etiopien i en demokratisk riktning. Mm. Men med det sagt också då så är det så här att vi har hela tiden samtal med de etiopiska företrädarna om behovet av mänskliga rättigheter och demokratiska reformer. Samt säkerställa att samtliga grupper och minoriteter kan komma till tals och få politisk representation. För så är det inte i dagsläget i Etiopien.
Mm.
Men däremot, ja, rubriken om 200 miljoner, den kan framstå att det ses som en belöning. Men samtidigt om vi drar bort de här pengarna, då drar vi även bort pengarna för människor som svälter. Och vi anser att vi måste stödja de människorna i den här katastrofen som just nu har dragit fram över Etiopien i effekterna av bland annat El Niño.
Mm. Mm.
Och då ska jag bara säga, och rubriken, ja, den landade lite olyckligt i det första pressmeddelandet.
Jag förstår, jag blev själv förvånad nästa dag när jag såg rubriken efter vårt träff i onsdags kväll. Anders የሚለው ምንድነው እኛ የጠየቅነው ምንድነው ምንድነው ያደረጋችሁት ምንድነው ኢትዮጵያኖች በብዙ የተቃወሙት እንግዲህ መግቢያ ላይ ብዙ ኢትዮጵያኖች ከተለያዩ አካባቢ ያሉ ዳያስፖራ ኢትዮጵያኖች ተቃውሟቸውን አሰምተውናል ግን ነገሩን በደንብ አለመረዳት ነው የሚለው አንደሽ አንደኛ ጋልጣ ላይ የወጣው ነው የሚያርኩት ነው ጋልጣ ላይ የወጣው ስዊድን ለኢትዮጵያ 200 ሚሊዮን ከፍ አደረገች እርዳታዋን ይሄ ማለት ሽልማት ነው ወይ ሰጣችሁ ስለገደላችሁ ስላሰራችሁ እንካችሁ እና መሰግናለን ብላችሁ መጨመራችሁ ነው ወይ ብዬ ለጠየቅኩት ያሳዝናል እንደዚህ አርስቱ ልክ እንደዛ ሊመስል ይችላል በዚህ ምክንያት ነው ብዙ ኢትዮጵያኖች ተቃውሟቸውን ከተለያየ አካባቢ ዳስፖራ ያለው በተለይ ያሰምቶናል ተረድተናል እኛ ግን ያደረግነው እንደሱ አይደለም አንደኛ 200 ሚሊዮን ብር ያደረግነው አገሪቱ በርሃብ ተጎርታለች ምን ሰጠው እርዳታ በቀጥታ ህዝቡ ደልደንት የሚደርሱትን ፕራክቲካል የሆኑ ስራዎችን የሚሰሩበትን እያየን ነው ያለውን ሁሉ ነገር እናውቃለን የኛ ጠቅላይ ሚኒስቴር ደግሞ ከኢትዮጵያ መሪዎች ጋር በቀጥታ ተገናኝተው የታሰሩ እንዲፈቱ ሚዲያ ክፍት እንዲሆን ድምጻቸው የታፈነ ድምጽ እንዲለቀቅላቸው የሚናገሩት እንዲሰማ እነዚህን ጥያቄዎች በየጊዜው እያቀረብን ነው ከኤዩ ጋር ደግሞ ስዊድን ዳያሎግ እያደረገች የኢትዮጵያን ጉዳይ በየጊዜው በጋራ እየተዋየን ነው በጋራ የሆነ አቋም የኢትዮጵያ ህዝብ ከዚህ ችግር የሚላቀቅበትን በጋራ የፈለግን ነው እንጂ ጋዜጣ ላይ አርስቱ እንዳወጡት ለኢትዮጵያ 200 ሚሊዮን ብር ተሰጠን አይደለም ሌላው ቀርቶ ለድርቁ ለምኑ በቀጥታ የምናደርገው እርዳታ እንኳን ከዛ ላይ ቢነሳ ገንዘቡ እዚህ ግባ የሚባል አይደለም የቀረውም ለፎሽክኒንግ ወይም ደግሞ ለጥናት በዚህ በሂዩማን ራይት ጥያቄ ላይ አዲስ አበባ ዩኒቨርሲቲ ለሚመራመሩ ሰዎች የምናደርገው የተለያየ እርዳታ ነው የሚሉት አንደሽ አይ ወረ ታክሳሚ ናን ቪሽልስ ኦት Jag tänkte bara kort och konstigt kolla med dig. Är det något de vill säga till etiopier meddelande som lyssnar den här genom olika vägar på internet och allt möjligt i hela världen? Vad vill du säga?
Jag kan faktiskt säga att förra gången när vi hade intervju då uppmanade jag etiopier att höra av sig till mig.
Mm.
Och det har etiopier också gjort, vilket jag är oerhört tacksam för.
Okay.
För att det handlar hela tiden om att vi måste följa upp.
Okay.
Vad som händer på plats i Etiopien och där är faktiskt människor och företrädare för olika organisationer hundra gånger bättre än vad vi någonsin kommer att vara i Sveriges riksdag. Så jag är väldigt tacksam för att flera människor hörde av sig. Jag har också träffat några av dem.
Aha.
Och jag tycker att det är väldigt viktigt att fortsätta kämpa.
Jättebra, jättebra. Tack Anders, vi hörs och vi syns. Lycka till.
Det
Hej.
Tack så mycket.
Hej. በመጨረሻ አድማጮቻችን ለአንደሽ ያቀርም ነው ምን የምታስተላልፈው መልእክት ካለ በተለያየ መንገድ ይሄን ሬዲዮ ባለም ዙሪያ ለሚሰሙት ኢትዮጵያኖች ይላልኩት የመለሰልኝ በጣም በጣም ጥሩ ጥያቄ ነው አመሰግናለሁ ባለፈው ጊዜ በሬዲዮናችሁ ቀርበን ኮንታክት እንዲያደርጉና የኢትዮጵያን ሁኔታ እንዲመስላቸውን የሚያዩትን የሚመስላቸውን የሚሰማቸውን እንዲገልጹልን ባልነው መሰረት በጣም ብዙ ኢትዮጵያ ክርስቲያኖች የተለያዩ ድርጅቶች ተወካዮች ኮንታክት አድርገውናል። በጣም በጣም ነው ደስ ያለን። አሁንም ይቀጥሉ፣ ምክንያቱም የኢትዮጵያን ሁኔታ መከታተል እንፈልጋለን አለብንም። ስለዚህ ይሄን ነው ማስተላለፍ የምፈልገው። ወደ ኋላ አትበሉ፣ ኮንታክት አድርጉን ነው ያሉት የነበረው። አንደሽ እንግዲህ አድማጮቻችን፣ ፕሮግራማችን ሊጠናቀቅ አንድ 10 12 ደቂቃዎች ይቀራል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን ይሁን የዛሬው የውይይት ፕሮግራማችን እዚህ ላይ ያበቃል። አድማጮቻችን አሁን በመስመር ላይ አንድ እንግዳ አለን፣ ማስተዋቂያ አለን ይላሉ። የማስተዋቂያውን በተመለከተ የኦሮሞ ኮሚኒቲ ነው ያሉን። የኦሮሞ ኮሚኒቲ ሊያስተላልፍ የሚፈልገው አጭር መልእክት አለ፣ አብረን እንስማቸው።
ኦኬ፣ አመሰግናለሁ። ኢትዮጵያ ራዲዮ እንግዲህ በሚቀጥለው እንደምታውቀው ኢትዮጵያ ውስጥ የሚካሄደው ጭፍጨፋ ለመቃወም ከዚህ በፊትም ወጥተን ነበር እንደምታስታውስ ስቶክሆልም ውስጥ። አሁንም ደግሞ በድጋሚ ለማድረግ የሚቀጥለው አርብ በ11 ከቀኑ በ11 ተኩል በሰርግል ቶሬ ላይ ይህንኑ የመሰለ ሰላማዊ ሰልፍ ስለምናደርግ በኢትዮጵያኖች እና ሁሉም በኢትዮጵያ ውስጥ የምትገኙ ህብረተሰብ ከእኛ ጋር ወጣችሁ ሰላማዊ ሰልፉን እንድታግዙን ለማለት ጥሪ እናደርጋለን በክብር። እንግዲህ ትንሽ የቃላቶች ቁጥር ጉድለትም ሊኖር ይችላል እና ስለዚህ በሰላም መጣችሁ በክብር በሰላማዊ ሰልፍ ላይ እንድትካፈሉና ኢትዮጵያ ውስጥ ያለውን ችግር በሙሉ የሁሉም የኢትዮጵያ ህዝቦች ችግር ስለሆነ አንድ ላይ ወጥተን ያንን ነገር ተቃውሟችን እንድናቀርብ በክብር እንጠራችኋለን።
ባጭሩ እንግዲህ ሳይሄዱ በፊት ባጭሩ የኦሮሞ ኮሚኒቲ ነው የሚጠራው። የኦሮሞ ኮሚኒቲ ደግሞ የሚለው እንግዲህ የገባንን ነው። ኢትዮጵያዊ በሙሉ ባንድ ላይ ሆነን አማራው፣ ኦሮሞው፣ ትግሬው ምን ሳይባል ኢትዮጵያዊ በሙሉ ባንድ ላይ ሆነን በዛን ቀን ኢትዮጵያ ውስጥ ያለውን በደል በጋራ እናሰማ ነው የምትሉት?
አዎ።
በጣም ጥሩ። ሰዓቱን ግን 11 ተኩል ያሉት አልገባኝም። ከሰዓት በኋላ ነው በአውሮፓ
11 ተኩል በነጮ በባሻ 11 5 ተኩል
5 ተኩል በኢትዮጵያ አቆጣጠር ማለት ነው። ሰርገል ስቶሪ አርብ።
ያ ሰርገል ስቶሪ አርብ።
መልካም እድል እንመኛለን። እንግዲህ መልእክቱን ኢትዮጵያ ያዳምጣል ብለን ተስፋ እናደርጋለን። ጤና ይስጥልኝ ጌታ።
ኦኬ ጤና ስለኛ ማሰግናለን
ትልስት ሲበዛ አስነቆሃ ይቅርከኔ ማለት ይበቃሃ
አርማጥራችን እንግዲህ ፕሮግራማችን ሊገባደድ አንድ አራት አምስት ደቂቃ ቀርቶታል። እዚህ ስቱዲዮ ውስጥ የምንገኝ እኔ አህመድ፣
እኔ ተመስገን፣
ቴክኒሽያኑ ሁለት ቴክኒሽያኖች ነው ያሉን፣ አቢም አለ። ሁለቱ ቴክኒሽያኖች እንግዲህ እስከ ሳምንት መልካም ሳምንት አይደለም እንለውኝ። በነገራችን ላይ እስከ ሳምንት መልካም ሳምንት የምትሉት ትክክል አይደለም ያሉን አንድ ኢትዮጵያ ያሉ እንዳለ የተቀበለናቸው፣ እኛ ግን አባባሉን ስለወደድነው ምንም እንኳን ትክክል ባይሆንም እሳቸው እንደሚሉት እንቀጥለናል። እሳቸውም ቅር እንደማይላቸው ባለሙሉ ተስፋ ነን። እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት እንላችኋለን። አድማጮቻችን አሁን ወደ መጨረሻ አካባቢ አድማጮች ደውለው የመግቢያ ላይ ስለ ወልቃይት ያላችሁትን አላሰማችሁንም ብለዋል። በጣም ይቅርታ እንጠይቃለን። ይሄ እንግዲህ የፕላኔሪንግ ጉዳይ ነው። የሰዓታችንን በደንብ የመጠቀም አለመቻላችን ነው። የጊዜ ያለን ሁኔታ የኃይል ጉዳይ ስለሆነ ይቅርታ እንደምታደርጉልን ባለሙሉ ተስፋ ነን። ሆኖም ግን የዚህን የወልቃይትን ጉዳይ በየሳምንቱ ለማቅረብ አላማ ስላለን አሁንም ዛሬ አስበነው የነበርነውን በተለይ የትግራይ ባለ ታሪክ ጸሐፊዎች ባዮች ትግራይ ድሮ ሌላ ሁሉ ትገዛ ነበር ያይመለስልን ማለት የጀመሩትን እናሰማቸዋለን። በቀጥታ ከቪኦኤ ያገኘነውን በሚቀጥሉት ሳምንታት
ያስ ከተላስ ነው ለራስ ወጅ ያኔ ተከሳሳ